يوتيوب جادمز راديو تابعنا. ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት ዲስኩን ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ፌደራላዊ ዴሞክራቲክ ሪፐብሊክ ጠቅላይ ሚኒስትር ዶክተር አብይ አህመድ በብዙዎች ዘንድ ሲጠበቅ የነበረውን የአሜሪካ ጉብኝታቸውን ከጥቂት ቀናት በፊት ጀምረዋል። በዚህም ጉብኝታቸው ላይ የትግል አጋራቸው የሆኑትን የኦሮሚያ ክልል ፕሬዝዳንት አቶ ለማን ይዘው አካተዋል። ዶክተር አብይ በዚህ በአሜሪካ ጉብኝታቸው ከኢትዮጵያኖች ጋር በተለያዩ ቦታዎች ውይይት እንደሚያደርጉ በተገለጸው መሰረት ከትናንት ወዲያ በውጭ ከሚገኙ አንዳንድ የፖለቲካና የሌሎች ድርጅቶችም ተወካዮች ጋር ውይይት ሲያደርጉ ለመመልከት ችለናል። መቼም እንደዚህ አይነቱ ስብሰባ ውይይት ነው ከተባለ እያንዳንዱ የድርጅት ተወካይ ነኝ ባይ 3 ደቂቃ ይሰጣዋል። በዚች በ3 ደቂቃ ውስጥ የሚናገረውን አገባዶ ካልጨረሰ በማከሉ በቃ ይባላል። ይሄ ምናልባት ካለው የጊዜ አቋያ በመሆኑ ምንም ማድረግ ስለማይቻል ይሁን ቢባልም በጣም የሚያሳዝነው እነዚህ የፖለቲካ ድርጅት መሪና ተወካዮች ነን የሚሉት ሰዎች አንዳንዶቹ የተሰጣቸውን 3 ደቂቃ በቅጡ መጠቀም ሳይችሉ የመጀመሪያውን ደቂቃ በመርበትበት እና በመደናገጥ ሁለተኛውን ደቂቃ የራሳቸውን ስምና የትግል ስም ለመናገር በመሞከርና ስንት አመት በትግሉ ላይ እንደኖሩ በመደስኮር ይጨርሱትና መጨረሻ ላይ ቀረችውን 1 ደቂቃ እዚህ ግባ የሚባል ለኢትዮጵያ ሕዝብ ለወደፊት አብሮ መኖርም ይሁን ከረሃብ ከርዛት ከበሽታና ከደህነት ተላቆ በሰላምና በዲሞክራሲ ለመኖር ምን መደረግ አለባቸው የሚሉትን አቅጣጫዎች ለጠቅላይ ሚኒስትሩ ለማሳየት ቀርቶ እንዴት መደረግ እንዳለበት እንኳን ሳይጠይቁ የተሰጣቸው ደቂቃዎች አለቀ ይባላሉ። አንዳንዶቹ ደግሞ ጭራሽ በጽሑፍ ይዘውት የቀረቡትን መልእክት ማንበብ አቅቷቸው ወረቀቱን አፍጠው ያዩ ዝም ሲሉና ሲንተባተቡ ማየቱ እንዴት ያሳፍራል ያሳዝናል። ለነገሩ የዲያስፖራውን ትግል በአብዛኛው ያካሄዱት የነበሩት ለዲሞክራሲና ለሰው ልጆች መብት እኩልነት የሚታገሉ አክቲቪስቶች እንጂ የፖለቲካ ድርጅት መሪዎች እንዳልነበሩ ሁሉም ስለሚያውቀው በዚህ ስብሰባ ላይ የፖለቲካ ድርጅት መሪዎች ድካም መታየቱ አያስገርምም። ለዚያውም በዚህ ስብሰባ ላይ የተገኙት ከጥቂቶች በስተቀር በአብዛኛው መኖራቸውም የማይታወቅ ስለነበሩ ስብሰባው በእውነት በውጭ የሚገኙ ዋና ዋና የተባሉ የተቃዋሚ ድርጅት ተወካዮችን ያካተተ ነበር ለማለት አይቻልም። እነዚህ ዋና ዋና የተቃዋሚ ኃይሎች የሚባሉት ለብቻ ሌላ ሰፋ ያለ ውይይት ቦታ ተይዞላቸው እንደሆነ ለጊዜው የምናውቀው ስለሌለ ዝም ማለት ነው የምንችለው። በብቃትም ሆነ በችሎታ ዳያስፖራውን የሚወክሉ ኃይሎች በስብሰባው ላይ አለመታየታቸውን ግን ታዝበናል። ሌላው አሳዛኝ ነገር ከኢትዮጵያ ህዝብ ውስጥ ቢያንስ ግማሽ የሚያክሉት ሴቶች መሆናቸው እየታወቀና በውጭ ያለው የኢትዮጵያውያን ሴቶች ቁጥር የዚያው ነው ያል ተመጣጣኝ መሆኑ እየታወቀ በዚህ ስብሰባ ላይ ለይስሙላ እንኳን አንድ የሴት ተወካይ ያለው ድርጅት እንዴት ይጠፋል? ይህንን ጠቅላይ ሚኒስትሩ ራሳቸው ታዝበው እንዴት አንድ ሴት ተወካይ ያለው ድርጅት እንኳን ይጣፋል ብለው በመቆጨትም ተችተውታል። ዶክተር አብይ በዚህ የአሜሪካ ጉብኝታቸው ኢትዮጵያችን በአሁኑ ጊዜ የገጠማትን እጅግ ግዙፍ ችግር የሚያሳዩ ሐቆችን ሊያሳውቁን ሞክረዋል። በዚህም መሰረት ኢትዮጵያ ውስጥ ብዙ መታሰር የሚገባው ሰው አለ። ችግሩ ህዝቡ በየብሔሩ የመብት ትግል ላይ ስለሆነ አንድ ሰው ብናስር እገሌ ታሰረ ሳይሆን እኛ ታሰርን ብሎ ሲሰልፍ ይወጣል። ሌባ ህዝቡን አይወክልም። ህዝቡ ግን ከዘር ውጭ ማሰብ ትቷልና ሌባውን ያነክሳል። ስንሾምም ስንሽርም እኛ ተሾምን እኛ ተሻርን ሆናል ነገሩ። ብቻ ወደ ሰፊ ካልሆነን ችግር ነው ነበር ያሉት ዶክተር አብይ አህመድ። በመቀጠልም ዶክተሩ ሲናገሩ የዘር ፖለቲካ ያብቃ፣ በዘር መካለል ይቆም የሚል ብዙ ነው። ግን እንዴት ያብቃ? ዘር ስንዞራ ኖረን እንዴት በአንድ ጊዜ እናጥፈው? መሰረቱን አጽንቷል እኮ ዘረኝነት። አሁንም ሁሉም ክልል መሬት ተወስዶብኛል ይላል። ሁሉም ብሔር የዘር ማጥፋት ደርሶብኛል ይላል። ተፈናቅያለሁ ይላል። ይህ ጉዳይ የአማራ ብቻ አይደለም። መብት ይለያይ እንጂ መጠኑ ይለያይ እንጂ ሁሉም ተበድሏል። ይህን ችግር በጋራ ካልፈታ ነው አንሻገርም ነበር ያሉት። ዶክተር አብይ ከላይ የተጠቀሰናቸውን ነገሮች የተናገሩት ኢትዮጵያ ውስጥ ያለው የብሔር ጥያቄ ጦዞና ሰማይ ደርሶ አገሪቱ ካለባት የኢኮኖሚ ችግር ጋር ተዳምሮ መሪዎቹን እጅግ ከባድ የሆነ ችግር ውስጥ የከተታቸው መሆኑን በግልጽ ያሳያል። በተለይ እነዚህ ለ27 ዓመት አገሪቱን በቅኝ ገዥነትና ህዝቡን በባርነት ሲገዙት የነበሩት የጨለማዎቹ መሳፍንቶች በአሁኑ ጊዜ እኔ ከሞት ሰርዶ አይብቀል እንዳለች ዋህያ እነሱ ከእንግዲህ ተመልሰው ስልጣን ላይ እንደማይወጡ ስለተገነዘቡ ህዝቡን እርስ በእርሱ ለማጋጨት ሀገሪቱን ሰላም ነስቶ ወደ እርስ በእርስ ጦርነት ለማስገባት የሚያደርጉት እርኩስ ተግባር በገሃድ እየታየ ነው። በየቦታው ሰው በመግደልና ረብሻ በማስነሳት ኢትዮጵያ ውስጥ ሰላም የለም ለማስባልና ስልጣን ላይ ያለውን ኃይል ለማሳጣት ብሎም ህዝቡ የጨለማውን መንግስት እንዲናፍቅ የሚያደርጉት ሙከራ ለጊዜው መጠነኛ የሆነ ችግር ሊፈጥር ቢችልም የነሱ ዓላማ ይሳካል ማለት ግን ከንቱ ቅዠት ነው። በሌላ በኩል ግን የዶክተር አብይ መንግስት ምንም እንኳን ሁሉንም ችግሮች በሰላም በፍቅርና በይቅርታ ለመፍታት የሚያደርገውን ጥረት የምናደንቅና የምንደግፍ ቢሆንም ህዝብ የፈጀና ያስፈጀ ህዝብ በረሃብ ያለቀ ስልጣኑን ተገና አድርጎ የህዝብ ሀብት የመዘበረ ወንጀለኛ ጋር የግድ መደመር አለብን የሚለውን ፍልስፍናቸውን ለመጉረስ ብንሞክርም ስለማይዋጥልን አንቀረን መጥፋት እንገደዳለን። ጅብና አህያን አብራችሁ ኑሩ ማለት ተፈጥሮን መጋፋት ነው። ጅብ አድብቶ አንድ ቀን አህያን መዘንጠሉ አይቀርምና ሰሞኑን በሀገራችን የምናቀው የምናየውና የምንሰማው የቀኑ ጅብ አያገንዶ ለሀገር የሚጠቅሙ ብርቅዬ ልጆችን በጠራራ ፀሐይ በአደባባይ መግደልና መብላት መጀመሩን ነው። ይህን የተመለከተ ውድና ብርቁ ኢንጂነር ስመኘው በቀለ በጠራራ ፀሐይ በመስቀል አደባባይ መኪናቸው ውስጥ በጥይት ተገድለው እንዴት እንደሞቱ ማን እንደገደላቸው ሳይጣራ በሞቱ በቀናት ውስጥ አስከሬናቸው ወደ መቃብር ሊላክ ታስቦ ነበር። በተቃውሞ ብዛት ቀብራቸው ተስተላልፏል ለተወሰኑ ጊዜ። በጣም የሚገርመው እንዴትና በምን ቀመር ነው አንድ በጠራራ ፀሐይ በአደባባይ በሽጉጥ የተገደለን ሰው ሳይጣራ እንዴት እንደሞቱ ሳይጣራ ወደ መቃብር ባስቸኳይ ለመላክ የታሰበው? ፖሊስ ምን እየሰራ ነው? አዲስ ተሾሙ የተባሉት የፖሊስ አዛዦች እነማን ናቸው? ምንስ እየሰሩ ነው? ዶክተር አብይ ብዙ ፈተናዎች ይጠብቋቸዋል። ይህን አይነት ፈተናን በፍቅርና በይቅርታ ብቻ የሚያሳልፉት አይመስለንም። በእኛ እምነት ህግን በተከተለ ሁኔታ ወንጀለኛ የሆነ ሰው ከየትኛውም ብሔር ይምጣ የትኛውም ስልጣን ይኖረው የትኛውም ደጋፊም ሆነ አጨብጫቢ ይኑረው ለፍርድ መቅረብና ወንጀሉ ተጣርቶ ፍርዱን መቀበል አለበት። አለበለዚያ ብርቅዬ የሆኑ ለሀገራቸው እድገት ለህዝባቸው መብትና ዲሞክራሲ የሚታገሉ ወገኖችን አንድ በአንድ እንዳናጣ እንሰጋለን። የዶክተር አብይ አህመድ መንግስት ከዚህ በፊት ስለ ኢኮኖሚው ባወጣው መግለጫ ላይ በመንግስት ቁጥጥር ስር የነበሩ እንደ ቴሌ አየር መንገድና ሌሎች ትላልቅ ድርጅቶችን የኢኮኖሚውን ምህዳር በማስፋት ህዝብና የግል ድርጅቶች በባለቤትነት እንዲሳተፉ እናደርጋለን ማለቱ ይታወሳል። ይህን በተመለከተ ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ በወቅቱ ነገሩ በደንብ እንዲታሰብበትና ሞላጫ ጩልሌዎች ስልጣንን ተገን በማድረግ ከህዝብና ከመንግስት በዘረፉት ገንዘብ መልሰው እነዚህን ድርጅቶች ለግላቸው ሀብት በማድረግ አገሪቷንና ህዝቧን እንዳይዘርፉት አሳስቦ ነበር። አልፎ ተርፎም ከዚህ በፊት በስልጣን ላይ ያሉት ኃይሎች ከአንዳንድ ከውጭ አገሮች መንግስታትና ባለሀብቶች ጋር የነበራቸውን ጥብቅ ግንኙነት ተጠቅመው እነዚህን የኢትዮጵያውያን አንጡራ ሀብቶች በተዘዋዋሪ መንገድ የግላቸው እንዳያደርጉት ጠቅሰን በሩሲያና በአንዳንድ የአፍሪካ ሀገሮች የተደረገውን የኦሊጋርኪዎች ሀብት መካበት እንደ ምሳሌ በመጥቀስ ይህ ጉዳይ በጥብቅ እንዲታሰብበትና ሀገሪቱ በውጭም ሀገር በአገር ቤትም ያሉት ምሁራን እንዲመክሩበት አሳስበን ነበር። ዶክተሩ የእኛን ማሳሰቢያ በቀጥታ ሰምተውናል ባንልም ጉዳዩ የብዙሃኑ ኢትዮጵያውያን አመለካከት በመሆኑና ከሌሎችም እኛን ከመሳሰሉ አካባቢዎች የኢትዮጵያ ድምጽ ሬዲዮ ያቀረበውን አይነት አመለካከት በመቅረቡ ይመስለናል ዶክተር አብይ በአሜሪካ ጉብኝታቸው ላይ እኛ ከዚህ በፊት የተጠቀስነውን የጡልሊዎችና የብልጣብልጦችን ጉዳይ ተቀስ አድርገው ይህ ቴሌንና ሌሎች ትላልቅ ኩባንያዎችን ወደ ግል የማሻገሩ ጉዳይ መንግስት በጉዳዩ ችሎታና ብቃት ያላቸውን የተፎካካሪ የፖለቲካ ፓርቲዎችና ድርጅቶች ጨምሮ በአገር ቤትና በውጭ ከሚኖሩ ኢትዮጵያውያን የኢኮኖሚና የፋይናንስ ኤክስፐርቶች የተውጣጣ አንድ ግብረ ኃይል እንደሚቋቋም ቃል ገብተዋል። በዚሁም መሰረት 10 አባሎች ያሉት በውጭ የሚገኙ ኤክስፐርቶች ያሉበት ቡድን እንደተቋቋመም ገለጥ አድርገውልን አልፈዋል። በሌላ በኩል ዶክተር አብይና የትግል አጋሮቻቸው ለማ መገርሳ፣ ገዱ አንዳርጋቸውና ደመቀ መኮንን በጨለማ መሳፍንቶች ከግራና ከቀኝ ተከበው ረፍት እንደሌላቸውና የሚዋከቡ መሆናቸውን እየተገነዘብን ሁሉንም በሰላምና በፍቅር ብሎም በይቅርታ ለመፍታት የሚያደርጉትን ሙከራም እያደነቅን፣ ሆኖም ጅብጅብነቱን ስለማይተው አንድ በአንድ በልቶ ሳይጨርሰን ተወዳጁ አርቲስት ደበበ እሸቱ እንዳለው እነዚህን ጅቦች በልተናቸው እንቀደስ እንላለን። ለዚህ ደግሞ በአሁኑ ጊዜ ህዝብ ከናንተ ጋር ስለሆነ ለምን ጅቦችን በላችሁ ብሎ አይኮንናችሁ። እንዳውም አደጋው የሚብሰው ይህን ሳታደርጉ ብትቀሩና ህዝቡንም ራሳችሁንም በጅቦች ብታስበሉ ዛሬ የወደዳችሁና የሚከተላችሁ ህዝብ ነገ አይናችሁ ዳበር እንዳይላችሁ እንሰጋለን። በድጋሚ ጤና ይስጥልን ይያለን ውድ አድማጮቻችንን እንግዲህ የዛሬው ሳምንታዊን የህብ ፕሮግራማችንን ጀምረናል። በዛሬው ፕሮግራማችን በዛ ያሉ አርስቶችን እንዳሳለን ብለናል። በቅድሚያ ዘውዱ የቴዲ አፍሮን በተመለከተ ጥያቄ ያለ መሰለኝ ቲኬት ለቴዲ አፍሮ መግቢያ የሚሆን በሱን ጀምር አድማጮቹ እንዲዘጋጁበት እናርጋቸው ወይስ?
አዎ እንደዛ ማድረግ ይቻላል። ምክንያቱም የኢትዮጵያ ሬዲዮ ሁሉ ጊዜ እንደዚህ አይነት ዝግጅቶች ሲኖሩ ለአድማጮቻችን እድል የመስጠት ሁኔታዎች አሉና ዛሬም ሁለት ቲኬቶች ለአድማጮቻችን በጥያቄ ለሚሳተፉ አድማጮቻችን ጥያቄው
ለሚሳተፉ ብቻ ሳይሆን ለሚመልሱ
ተሳትፎ ለሚያሸንፉ ሰዎች ሁለት የነጻ ቲኬት የቴዲ አፍሮን ኮንሰርት መግቢያ ቲኬቶችን ወደ እናንተ እናደርሳለን። ጥያቄውን ግን በአግባቡ የሚመልሱ ሰዎች ማለት ነው።
ኦኬ ጥያቄዎቹን በትክክል ይመልሱ። ጥያቄዎቹን አሁን መመለስ አትፈልግም? ነው ቆያለሁ ማቅረብ አትፈልግም?
ጥያቄዎቹን
አቅርብላቸውና ባይሆን ደግመላቸው
እስኪዘጋጁ ድረስ።
ኦኬ አድማጮቻችን ወረቀትና ስክሪፕት እስከሚይዙ ድረስ እኔ ፕሮግራሞቹን ለቀጥል ምን እንደሚሆኑ። ኦኬ እንግዲህ አድማጮቻችን የቴዲ አፍሮን ኮንሰርት በሚደረገው ኮንሰርት ላይ ለመግቢያ ቲኬት የሚሆን ሁለት ቲኬት ከአዘጋጆቹ ደርሶናል። እነዚህን ሁለት ጥያቄዎች ዘውዱ ከጥቂት ደቂቃዎች በኋላ ያቀርብላችኋል። እስከዛው ድረስ ወረቀትና ስክሪፕት ተይዛችሁ ተዘጋጁ። እንግዲህ በዛሬው ፕሮግራማችን ስለ ቴዲ አጠር በጣም አጠር እጥምጥን ያለች የቴዲን የህይወት ታሪክ በተመለከተ አጥር እጥር ምጥን ያለች ፕሮግራም ይዘን እንቀርባለን። እንግዲህ ጥያቄው አለ። ከዛ በተረፈ ደግሞ የኢትዮጵያ ሰብአዊ መብትና የፍትህ ግብረ ኃይል በአውሮፓ የወደፊቷ ኢትዮጵያ በሚል ርዕስ ክፍል 2 ከዚህ በፊት አዘጋጅተው ነበር። ትልልቅ ስብሰባዎች ያደርጋሉ። ይሄ አሁን ያዘጋጁትን በስቱትጋርት የሚደረገውን በኦገስት 3 ስብሰባ በተመለከተ አጠር ያለ ውይይት ከነዚህ ካዘጋጆቹ ጋራ እናደርጋለን። እንግዲህ እንደተለመደው 5 ሰዓት ላይ ዜና ይቀርባል። ዛሬ ከ የኢትዮጵያ ድምጽ ሬዲዮ 25ኛ ዓመት የክብር እንግዳ ከሆኑት አንዱ ከተመስገን ደሳለኝ መልእክት ደርሶናል። እሱንም እስቲ በቀጥታ ደውለን ከጥቂት ደቂቃዎች በኋላ ወይንም ደግሞ ከዜና በኋላ በምን አይነት ሁኔታ እንደሚገኝ ለአድማጮቻችን እንዲገልጽ እንፈልጋለን። እዚሁ አውሮፓ ነው ያለው። ጧት ደውሎልን ነበር ደህና መሆኑን ሊነግረን ነው። እስቲ አድማጮችን በቀጥታ ከሱ ጋር አጠር ያለች ውይይት ከሱ ጋር ድምጹን እንድትሰሙ እናደርጋለን። እንደተባለው የክብር እንግዳችን ነው። ወደ ስዊድን ይመጣል። ከዛ በተረፈ እንግዲህ ዋናው እንግዳችን የዛሬው ከኢትዮጵያ ማን ናቸው? ስማቸው እንናገር
እንግዲህ እስቲ ፕሮግራሙ ሲደርስ
ያው
ምንድነው ዋናው ነጥቡ ሰሞኑ የነበረው የአስተማሪዎችና የጠቅላይ ሚኒስትራችን ውይይት ተከትሎ ያሉትን አጠቃላይ ሁኔታዎች ኢትዮጵያ ውስጥም ስላለው አሁን ባለው ሁኔታ ያለው ሂደትና ወደፊት መልከታ ምን ይመስላል የሚለው ከዚህ ቀደም በኢትዮጵያ ሬዲዮናችን በተደጋጋሚ ግብዣችንን ተቀብለው አክብረውን ለአድማጮቻችን መረጃ ሲያቀብሉን የነበሩ አንድ ክብር እንግዳ እናቀርባለን።
በዚህ ንዝጋው እንግዲህ ከዜና በኋላ ከሳቸው ጋር ውይይት እናደርጋለን። መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር እየተመኘንላችሁ ፕሮግራማችንን እስከ 6 ሰዓት ድረስ ከኛ ጋር እንደምትከታተሉ ተስፋ ማድረግ ፕሮግራማችን በዚች ሙዚቃ እንጀምራለን። ከጥቂት ደቂቃ በኋላ ዘውዱ ጥያቄውን ይዞላችሁ ይቀርባል።
እንስተልን አድማጮቻችን አሁን እንግዲህ እናንተን ወደሚያሳትፈው ወደ ጥያቄው እንገባለን። ምክንያቱም ቴዲ አፍሮ በስቶክሆልም ተገኝቶ በሚያሳየው ኮንሰርት ላይ የመግቢያ ትኬቶችን ወደ እናንተ ጥያቄውን ለሚመልሱ ሰዎች ሁለት የመግቢያ ትኬቶችን ወደ እናንተ እናደርሳለን። አሁን ወደ ጥያቄው እንገባለን። ቴዲ አፍሮ ስንት አልበሞች አሉት የሚል የመጀመሪያ ጥያቄ፣ ስንት አልበሞች አሉት ስማቸውስ የሚለውን በቀጥታ በስልክ መስመራችን 0819100 ላይ እንደተለመደው እየመለሳችሁ የትኬቱ ተሸላሚ እንድትሆኑ እንጋብዛለን። ሁለተኛው ጥያቄ ደግሞ ኢትዮጵያ የሚለው አልበም ምን ሀል ኮፒ ለመጀመሪያ ታተመ የሚለው ነው። ሁለተኛው ጥያቄ ኢትዮጵያ የሚለው አልበም ምን ሀል ኮፒ በመጀመሪያ ታተመ የሚለው ነው። ሁለተኛው ጥያቄ የመጀመሪያው ጥያቄ ለመድገም ቴዲ አፍሮ ምን ሀል አልበሞች አበርክቷል? የአልበሞቹስ ቁጥር ስንት ነው? ስማቸውስ የሚል ነው።
እንግዲህ አድማጮቻችን እስከ ፕሮግራሙ ፍጻሜ ድረስ በስልክ ቁጥራችን እየደወሉ መሞከር ይመሻለም ይችላሉ ማለት ነው። ቴዲን ሙሉ አልበም
0819100 ነው። በዚህ ስልክ መስመር ላይ በመገኘት መመለስ ይችላሉ።
ያው እንግዲህ ተሸላሚ ሆኖ የቴዲን ኮንሰርት አልበም በቦታው ታደመው እንዲቆመኩሙ እኛም ከዚህ ከሬዲዮናችን እንግዲህ በተሰጠን ሁለት ቲኬቶች አማካኝነት መንገዱን ከፍተናል ማለት ነው። ደውሉልን፣ መልሱን ሞክሩ። ተሸላሚ ሆኖ
ፕሮግራማችን ማብራቷን ጥያቄ ደረገ እንደው ቴዲ አፍሮን በምን ተገልጿል?
ብላቴና ለኢትዮጵያ የሰጠችን አንድ ድንቅና ብርቅ ስጦታ ብላቴና ነው ብዬ ነው ማህተታውስ መግባትም አልፈልግም። አንዳንድ ጊዜ የሚመጡ ሰዎች አሉ የተለየ ራሳቸው ተሰጥኦአቸውን አውቀው ለማህበረሰቡ ጥቅም ለመዋል ዝግጁ ሆነው የሚመጡ ሰዎች አሉና ቴዲንም ከነዛ አይነት ሰዎች ዘርፍ ነው ማረገው። አንዳንድ ጊዜ የተሰጠን ብቃትና ልዩ ተክሎት ማህበረሰብን ለማነጽ፣ ሀገርን ለመገንባት፣ አንድነትን ለማጎልበትና ፍቅርን ለማሳደግ ስታውለው ከዚህ በላይ መልካምነት ይኖራል ብዬ አላስብም። በተለይ ደግሞ እሱ ካለው ተሰጥኦ አንጻር ስትወስደው አርቲስት ነው፣ የአርት ተሰጥኦ ነው ያለው። አርት ደግሞ ለማህበረሰቡ ከምንም ነገር በላይ የቀረበ ነው። ሀገርን በማነጽ ትውልድን በማነጽ የማህበራዊ ስሜቶችን ወደ አንድ አቅጣጫ እንዲፈልስ በማድረግ ማህበረሰቡን በአርት በማስተማር ፍቅርን የሰበከ ጀግናችን ነው ብዬ ነው የማስበው።
አዎ ይሄ ብቻ አይደለም። ቴዲ አፍሮ ጥሩ ገልጸዋል። በእርግጥ ቴዲ አፍሮ በእስካሁን ኢትዮጵያ ውስጥ ካሉ አርቲስቶች ትንሽ ለየት የሚያደርገው ነገር አለ። ይሄ ነገር ምንድነው? ቴዲ አፍሮ ሀገራዊ ስሜት ኢትዮጵያውያን ላይ እንዲኖር ያደረገ ነው። መንግስት ከሴጣን በላይ በከፋበት ታይም ላይም ኢትዮጵያዊነትን ሲሰብክ፣ አንድነትን፣ ፍቅርን ሲያስተምር የነበረ ነው። እንደውም በአብዛኛው አሁን በስልጣን ላይ ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የፍቅርን የመደመርን ህሳቤዎች ከቴዲ አፍሮ ግግሮች ጋራ ብዙዎቹ ማች ያደርጋሉ። ካያቸው ስለ ኤርትራና ኢትዮጵያ ዳላክ ላይ ልትራቤቴ በሚለው እንትን አልበሙ ላይ ማለትም ዘፈኑ ላይ ኤርትራና ኢትዮጵያን ወንድማማችነት ፍቅርን ሲገልጽ ነበርና የመንግስታት አያልነትን በዝሆን መስሎ በዝሆን ጸብ ቢጎዳ ሳሩ የሳርን በህዝብ ነው የመሰለውና የግጥም አጣጣሉ የአገላለጾቹ እጅግ ማራኪ የሆኑ ሙዚቃዎች ናቸው ያሉት። ቴዲ አፍሮ ብዙዎቹን እንደተለመደው በፍቅር ዙሪያ ሴትና ወንድ ባሉት ፍቅር ዙሪያ ነው ብዙዎቹ ዜማዎች የሌሎቹ አድማጭ አርቲስቶች ብዙዎቹን ስናያቸው ማጆሪቲውን ስናይ ትኩረቱ በጾታዊ ግንኙነቶች ላይ ነው፣ በፍቅር ዙሪያ ላይ ነው። ቴዲ አፍሮ ግን ለየት የሚያደርገው ወቅታዊ የፖለቲካ ሁኔታዎችን በማንሳት ወቅታዊ የሀገር ሁኔታን፣ የሀገር ፍቅርን፣ ሰላምን በመስበክ እርስ በርሳችን እንድንዋደድ፣ ሀገራችንን እንድንዋደድ፣ አንድነት እንዲሰፍን ብዙ መስዋዕትነት ከፍሏል። ቴዲ አፍሮስ እስከ ስራት ድረስ ባልሰራ ወንጀል ተቀነባብሮበት ስራት ድረስ መድረሱን እናቃለንና ቴዲ አፍሮ ልናደንቀው መንችለው በሚሰራቸው ሙዚቃዎችና ማስተላለፍ በሚፈልጋቸው መልእክቶች ህዝብን ምን ያህል ማነጽ እንደሚችል ነውና ቴዲ አፍሮ ለኢትዮጵያችን እጅግ በጣም ባለውለታ ነው ብዬ ነው የማስበው።
በጣም ጥሩ። እንግዲህ አድማጮቻችን ስለ ቴዲኛ ትንሽ ጥቂት ብለናል። እናንተም ከጥያቄው እንግዲህ መልሱን እየቆደሳችሁን በቀጣይ ፕሮግራማችንም ደግሞ ስለሱ የህይወት ታሪክ አጠር ያለች መረጃም በአህመድ በኩል የሚደርሰን ይሆናልና ፕሮግራማችን ይቀጥላል። እስከ ፍጻሜው ድረስ አብራችሁን ቆዩ ግብዣችን ነው። ሙዚቃውን አድምጠን የጀመርናትን ደግሞ ተመልሰን እንመጣለን።
ሉዋም አፍሮ የውበት ሳሎን ቁጥር 2 አገልግሎቱን ከፍ በማድረግ ሉዋም አፍሮ የውበት ሳሎን ሳሎን በመክፈት በሰፊው ስራውን ጀምሯል። በዚህ መሰረት የወንዶች ወገኖቻችንም የተፈጠሩ ቁንጅናቸውን በበለጠ በጸጉር ማስተካከልና በሌሎችም ሙያ የበለጠ ለማዳበር ተዘጋይቶ ሉዋም አፍሮ ይጠብቃችኋል። አድራሻ ቮርበሪስ ፕላን 27 በበለጠ ለመረዳት 073-929-9850 ደውሉ። ሉዋም አፍሮ የቁንጅና ሳሎን። አድማጮቻችን ከጥቂት ደቂቃዎች በኋላ የኢትዮጵያ ሰብአዊ መብትና የፍትህ ግብረ ኃይል በአውሮፓ ከነሱ ጋር የምናደርገውን ውይይት ለማድረግ ከነሱ ጋር የስልክ መስመራችንን ለመገናኘት እየሞከረን ነው። ጥቂት ታገሱን።
I'm a ለዛሬ ያዘጋጀንላችሁ ቴድሮስ ካሳሁን ቴዲ አፍሮ አጭር ባዮግራፊ ነው። ከፕሮግራማችን ጋር እንደተለመደው አብራችሁ እንድትሆኑ ባክብሮት እንጠይቃለን። ቴድሮስ ካሳሁን ከዚቻለም በመትረይቷል ብዙ ህይወቱን ከአባቱ ጋር ያሳለፈው ቴዲ አፍሮ ላፕ ዩኒቲ ከማንም ቀድሞ ጀመረ በህዝብ ልብ ውስጥ ያሰረጸ ያስተዋወቀ ያስተማረ ፍቅር ያሸንፋልን ቀድመን እንድናቅ ያደረገ ባለምጡቅ አይምሮ እውነተኛ የጥበብ ሰው የሙዚቃችን ንጉስ ቴድሮስ ካሳሁን የዛሬ 42 ዓመት በአዲስ አበባ ልዩ ስሙ ኳስ ሜዳ በሐምሌ ወር ካባቱ ከተዋቂው ጋዜጠኛና የግጥምና ዜማ ደራሲ ካሳሁን ግርማሞና ከናቱ ያገር ፍቅር የውዝዋዜዋ ንግስት ጥላ ያራኬ ተወለደ። አባቱ አቶ ካሳሁን ግርማሞ አንድ የልጃቸውን ዶክተር እንዲሆን አብዝተው የተመኙ ቢሆንም ልጁ በጥበብ ተጠልፎ መቅረቱን ሳያውቁ ከዚች ዓለም በመትረይቷል። ብዙ ህይወቱን ከአባቱ ጋር ያሳለፈው ቴዲ አፍሮ ለአባቱ መታሰቢያ ባዜመው ሙዚቃ ህይወት የዘፈን ላይ አትዘንብኝ አደራ ብዲ ማርኮት ቅኝቱ ምን ያድርግ እዲ ሲል ገልጾለታል። ይህም ጥቅል ሐሳብ የህይወት ጥሪውን ሰምቶ እሱ በሙዚቃኝነት ሲቀጥል አባቱ ደግሞ ከወጠኑለት ወይም እንዲሆን ከሚፈልጉት በተቃራኒው መሄዱ ሲናገር ነው። አትዘንብኝ አደራ ብዲ ሲል በጉራግኛ ያው አባቴ ለማለት ነው። አብዲ ማርኮት ቅኝቱ ምን ያድርግ አዲ ደሞ ሲል አዲ ልጁ ነው ራሱ ነው። በዚህ ጥቅል ሐሳብ ቴዲ አፍሮ ወደ ሙዚቃ እንዴት እንደገባ ጠቅልሎ ለአባቱ ይናገራል። በዚህ ዘፈኑ ላይ ቴድሮስ ካሳሁን 5 አልበሞች በሱቅና ሲያበረክት አንድ ከውቅና ውጪ ቀደም ብሎ የሰራው አልበም ወጥቶበታል። በተለይ ያስተሰር ያለ ጥቁር ሰውና ኢትዮጵያ አልበም የቴዲ አፍሮን ብቃት ያሳየ ከመሆኑም በላይ ያስተሰር ያለ በሚል ዘፈኑ ለእስርና ለከፍተኛ እንግልት ተዳርጓል። ኢትዮጵያ የተሰኘው አልበም በወርልድ ሚውዚክ ቻርት አንደኛ ለመሆንም የበቃ ነው። ከጓደኞቹ ጋር ባቋቋመው በኋላም በፈረሰው አፍሮ ባንድ ስም የሚጠራው ቴዲ አፍሮ አባቱ ግን እስከ ለተሞታቸው ቴዲ ብለው ጠርተው ታያውቁም። ዘውትር የሚጠሩት ቴዎድሮስ ብለው ነው። ይህንን ስም ያወጡትና ሙሉውን ስም እየጠሩ ቴዲ ሳይሉ ቴዎድሮስ ሲሉ ያሳደጉት አባት መይሳው ካሳ አጼ ቴዎድሮስ ለሀገሩ የነበረውን ታሪክ ለልጃቸው የሀገር ፍቅር ስሜት ያስተላለፉበት ተአምር ይሆን? ይህንንስ ቴዲ በሚገባ ያሳካው አይመስላችሁም? ቴዎድሮስ ቴዎድሮስ ቴዲ አፍሮ በሄድክበት እግዚአብሔር ካንተ ጋር ይሁን። ረጅም እድሜ ከጤና ጋር ይስጥ። ቴዲ አፍሮ ለኢትዮጵያና ለኤርትራ ህዝቦች አንድነት ፍቅር መልካም ጉርብትና እንዲኖራቸው ብዙ የሰራ ብዙ ያዜመ ሰላምን የሰበከ ከኢጋድ ከአፍሪካ ህብረት ከተባበሩት መንግስታት ይልቅ ለሁለቱ ህዝቦች ሰላም የሰራ ብርቅዬ ሰው ቢኖር ቴዲ አፍሮ ቴዎድሮስ ብቻ ነው። Let's go, Rob!
አድማጮቻችን እንግዲህ የቴዲን የህይወት ታሪክ ባጭሩ ለማየት ሞክረን ተፈልሰናል። የተለያዩ ሙዚቃዎች እየጋበዝን ለአድማጮቻችን እየጋበዝን ያለኑ የቴዲንም የህይወት ተሞክሮ የህይወት ታሪክ ባጭሩ ለማሳየት ለመቃኘት በጥቂቱ ከብዙ በጥቂቱ የሞከርንበት ሂደት አለ። ጎን ለጎን ደግሞ ጥያቄውን ተከትሎ የመልስ መላሽ ብዛት እንደጎርፍ እየወረደብኝ ነው። አረጋፍስጥኝ ያልክ ነበርና እንዴት ይሄድ ነው?
አዎ በርካታ አድማጮቻችን በስልክ መስመራችን ላይ በ0819100 ላይ የተገኙ የመላሻቸውን እየሰጡን ያሉት በጣም ጥሩ ተሳትፎ ነው። ነገር ግን ብዙዎቹ የሚመልሱት ጥያቄ የቁጥሩን ብዛት ነው እስካሁን የሚያልጡትና የአልበሙን መጠሪያ ስሞችም አብሮ መግለጽ እንዳለ ግን እንዳዘነጉ ይያልኩ ነው። ብዙዎቹ ይሄን ያህል ነው አልበሞቹ ይላሉ። ግን ዝርዝሮቹ አልበሞቹ የመጀመሪያው አልበም ይሄ ነው የሚባለው፣ ሁለተኛው ይሄ ነው ይያለ እስከ 5 መዘርዘር መቻል አለባቸው።
ቁጥሩን በዚህ ተናገርክ ማለት
አይደለም በመለ 5 ናቸው የሚሉ ሰዎች በብዛት መጥተዋልና በስልክ መስመራችን ላይ 5ም ሆነ 6 7ም ሆነ ቁጥሩን በመግለጽ አያሸልምም። እንትሮች የአልበሞቹን መጠሪያ ስሞችም አብሮ በመግለጽ ነው ያሸለመው።
ምሉ አይሆንም ነው
ማሻሻያቶች ተመሳሳይ የሆኑ ነገሮችን ስላቀረቡ ነውና በኋላ መልሱን በመንገልጽበት ታይም ላይ እኛም ይሄን ብለን ነበር የሚል ነገር እንዳይመጣ የአልበሞቹንም ስም በትክክል መግለጽ ያስፈልጋል ይያልናለና አና አድማጮቻችን በስልክ መስመራችን ላይ በ0819100 ላይ እንደተለመደው እየደወላችሁ በሁለት የቴዲ አፍሮ ኮንሰርት መግቢያ ትኬቶችን ተሸለሙ ይያል ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ።
አድማጮቻችን ከጥቂት ሙከራ በኋላውን ተሳክቶልናል ከ ጀርመን ይመስለኛል ካልተሳሳትኩ ተረማለሁ የትናየት እሸት ከኛ ጋር ይገኛሉ ከሳቸው ጋራ የኢትዮጵያ ሰብአዊ መብትና የፍትህ ግብረ ኃይል በአውሮፓ የወደፊቷ ኢትዮጵያ በሚል ርዕስ ስብሰባ በስቱትጋርት ለኦገስት 3 ተጠርቷል ይህ ስብሰባ ቀጣይ እንደሆነም እናውቃለን ብዙ ኢትዮጵያውያኖች በጉጉት የሚጠብቁት ነው ባለፈው ስብሰባቸው ላይ ኮንፈረንስ ላይ የ ተከበሩ አና ጎሜዝና ሌሎች ትላልቅ የኢትዮጵያ ተመራማሪዎችና ኤክስፐርቶች ሳይንቲስቶች ተገኝተው ስለ ኢትዮጵያ ውይይት ሲያደርጉ ነበር ባሁን አመት ደግሞ እንግዲህ ስቲ ስብሰባው ምን እንደመስልና እነማን እንደተጋበዙ እንዴት እንደሆነ እንዲገልጹልን የትናየት እሸትን ጋብዘናል ከሳቸው ጋር በቀጥታ ውይይት እናደርጋለን ተናስተልኝ የትናየት
ተናስተኝ ጋዜጠኛ መሐመድ አህመድ ከላከስና አይደለም ከላክሰምበርግ ከምትባል ትንሽ ውብ ከተማ ነው
ሰምበርግ ታርማለሁ ብያለሁ በመግቢያ ላይ እንደምሳሳት እርግጠኛ ስለነበርኩ ነው እስቲ አጥር አርገው ስለ ዝግጅቱ ቢነግሩን ምንድነው አላማው ምንነማናቸው ተጋበዙት የት ነው ይሄን ቢገልጹልን እስቲ
አይ መልካም ከኋላው በነሳ የዝግጅታችን ቦታ ስፖርቱን አስመልክቶ በርከት ያሉ ኢትዮጵያውያን ይመጣሉ የሚል ግምት ስለነበረን ይህ የአውሮፓው ባህል የፍትህና የሰላም ግብረ ኃይላችን ቱትጋርት ላይ በኦክቶቶ ለማዘጋጀት አቅዶ እቅዱን ጨርሷል ይሄንን ነው ባጭሩ ለመመለስ የምፈልገው በሁለተኛ ደረጃ ተጋባዥ እንግዶቻችን ከጊዜያችን ማነስ አንፃር ግን በቂ የሆኑ ሰዎችን ጋብዘናል በስካይፕም እንደዚሁም ደግሞ በላይቭ የሚገቡ ሰዎች ይኖሩናል ለምሳሌ በስካይፕ ከሚገቡት ከአንዲ ወይም ካፋን ዳርጋቸው ጽጌ ከአሜሪካ ለጊዜው አሜሪካ ስለሄደ ዶክተር አክሎክ ግራራ በዚህ በኢኮኖሚው ጉዳይ የኢትዮጵያ መጻዊ ሁኔታ ኢኮኖሚውን በተመለከተ ምን ሊሆን ይችላል ለሚለው አመላካች ሐሳብ እንዳስተናግዱን ሌላው ዶክተር አሰፋ ነጋሽ ከአምስተርዳም በዚህ በኢትዮጵያ ጉዳይ ላይ የሚፈራ ሐሳብ ምንም ነገር ስለሌለ ለማንኛውም በኢትዮጵያ የዚህ የብሔር ተኮር ወይም የዚህ የጎሳ ጉዳይ ላይ በተመለከተ የኢትዮጵያ ወደፊቷን ተፋንታ ራሱ መነሻችንም የኢትዮጵያ ፊውቸር ወይም የኢትዮጵያ የወደፊት ነው ገና ነች ኢትዮጵያና ለዚህ ነው ወደፊት የሚለውን እስከመጨረሻው ቀራኒው ድረስ የወደፊቷ ኢትዮጵያ ያለን ምን እናገረው ለዛ ነው እንደዚህም ኢኮኖሚውን በተመለከተ ዶክተር ፈቃደ ከበርሊን ይገኛሉ ሳቸው ሌላው አቶ መሐመድ ሐሰን ከቤልጅየም ሉቨን ሳቸውም በቦታው ላይ ይገኙልናል እነዚህ ናቸው ተጋባዥ እንግዶቻችን ምናደርገው ስብሰባ ወይም ኮንፈረንስ ምንድነው የተጀመረ ነገር አለ በርግጥ ያላለቀ ነው ኢትዮጵያ የፖለቲካ ሂደት 25 አመት ስር የተደደ ሁኔታ ነው ያለው ሁላችንም በተለያየ ቦታ ውስጥ ወይም በተለያየ ሐሳብ ውስጥ ነን ያለነው ይህ ሐሳብ እንዴት አድርጎ በተለይ በተማሩት አካባቢ ወይም የፖለቲካ የኢትዮጵያ የፖለቲካ ሁኔታ ያገባናል ብለው በፍለፊት ቆሙትን እነሱም በጋራ አሰባስቦ የተለያየ ሐሳብ ያላቸውን እንዴት አድርጎ ቻሌንጅ ማድረግም ካለ ከታዳሚው ቻሌንጅ የመደራረቡ ጉዳይ እንዲኖርና ወደ አንድ ጽንሰ ሐሳብ እንድንመጣ ያህል ነው መንገዱ እንጂ ገና የማለቂያው ነገር የትየለሌ ስለሚሆን ከወደዚሁ መስመር ወይም መሰረት እንጣል በሚል በዚህ ተነሳ ነው ይሄንን ኮንፈረንስ ልናዘጋጅ የተገደደ ነው እንግዲህ ሙሉ ነጻነት ኢትዮጵያ እስክታገኝ ድረስ
የሎጂስቲኩ ጉዳይ እንዴት ነው እንግዲህ ብዙ ኢትዮጵያውያኖች ስቱትጋርት እንደሚመጡ እናውቃለን በዚህ በስፖርቱ ምክንያት ይሄን ስብሰባ ለመካፈል እንዴት ነው እናንተ የምትረዱት ነገር አለስ ለምሳሌ በአዳራሻችሁ ብዙ ሰው ይቀበላል ወይ የስብሰባው ሰዓት የማደሪያ ሆቴሎች እነዚህን አስባችሁበታል እንግዳ ቢመጣ ማለቴ ነው
ለነገሩ ስፖርቱን ብሎ የሚመጣ ስፖርቱ ጋር ሊሆን ይችላል ኢትዮጵያን ብሎ እግረ መንገዱን በስፖርቱ ውስጥ ኢትዮጵያን አይቶ አካቶ እስቲ ሀሳብ ልታፈል ብሎ ለሚመጣው የተዘጋጀ አዳራሽ አለን ቀደም ብሎ ነው ጥንቃቄያችን የጨረስነው ለጋበዝናቸው እንግዳዎች ሆቴሎቻችንን ይዘን ጨርሰናል በእኛ በኩል የሎጂስቲክ ባልከው ሁኔታ ላይ እንግዳም መቀበልም ባየርም ሆነ በየብስ ላይ ለሚመጡትን ለመዘጋጀት ወይም ለመቀበል አይኔ ዝግጆች ነን ያንን በእኛ በኩል ጨርሰናል ግን ስፖርቱ ቦታ ሲመጣ እንዳትረሳ ሁሉም አይደለም የምታውሉ በአሁን ሰዓት ላይ ያለው የኢትዮጵያ የፖለቲካ ትኩሳት ትላንት በቦታው ላይ ያልነበሩ ምንም ያላሉ ያው የድል አጥቢያ አርበኝነት በኢትዮጵያ ላይ ሁሉ ጊዜ ጎልቶ የሚታይ ስለሆነ አሁን ያለውን ስፋቱን ታይዋለ። በሌላ ጊዜ ግን ለታሰሩብን ለተገደሉብን አገሪቷ ለወደቀችበት ሁኔታ ግን ጥቂቶች ብቻ ነበሩ። በርግጥ ጥቂት እርሾ ብዙን ሊጥሊያቦካ ይችላል ግን ጥቂቶች ብቻ ነበሩ። እንደዛሬው ሰፋ ብሎ እቺ መደመር ነው መስባት እኔ እንኳን ባልስማማበት በብዙ መደመሩ በዛም ማካኝነት የሚመጣል እና አሁን እኛ ጋር ይመጣሉ ብለን ምን ገምታቸው ወይ ምንን አናውንስ እናደርግ የኢትዮጵያ ሁኔታ ዶክተር አብይ ስለመጣ ብቻ ያለቀና የተጠናቀቀ ጉዳይ አይደለም። ጣላት በዛኛው ጎን አለ በዚህ በኩል ሌላ አለ እየተደረገም ያለውን ክፋት የምታዩት ነው በተለያየ ቦታ ላይ ያላለቀ ጉዞ ነው ያለን ያላለቀ ሂደት ውስጥ ነን ያለነውና ያንንም በተመለከተ ስለሀገራችን ወቅታዊ ሁኔታ ወይም መጻዊ ሁኔታ እንደ ወቅቱ እንኳን ቢቀር መጻዊ ሁኔታ አብሮ ሊካፈል ወይም ሊጋራን የሚመጡት ለኢትዮጵያኖች በራችን ክፍት ነው። እኛም ደግሞ ደግስ ነው ድግስ በላተኛው ካልበላልን ድግሱ ዋጋ የለውምና ያንንም በተመለከተ ነው ለሎጂስቲኩም በአጠቃላይ ላልከኝ ሐሳብ ይሄንን ነው አህመድ።
ባንክ ሆነ አሁን እንዳስረዱት ማንኛውም ኢትዮጵያዊ ስለ ሀገሩ ጉዳይ ለመስማት ለመዋየት ሐሳብ ለመስጠት ቢመጣ ለመቀበል ዝግጁ ናቸው እንዴ ማለት እንችላለን?
ኤግዛክትሊ። አዎ
በመጨረሻ ከዚህ ስብሰባ ምን ትጠብቃላችሁ?
ኦኬ ሁሉ ጊዜ ከስብሰባ በስተጀርባ ምን ትጠብቃላችሁ የሚባል ጥያቄዎች በተለያየ ቦታ ላይ ይሰማሉኝና ሐሳብን ማካፈል ነው ሐሳብ መሸጥ ነው የሚመጡት እንግዶች ሐሳባቸውን እንዲሸጡ ነው። ስንሸጥ ደግሞ ወቸም ዲማንድ ሰፕላይ ይባላል በኢኮኖሚው ገዢዎቻችን እንዲሆኑ እንፈልጋለን። ገዢዎቻችን ሐሳቡን ይዘው ሄደው ምን መደረግ አለበት እንዴት ነው ይሄ አስተያየት ትክክል ነው ወይስ አይደለም ሰች ለምሳሌ የኢትዮጵያ ወደፊት ዕጣ ፈንታ ስንል የኢትዮጵያ አህዳዊ ነው ፌደራላዊ ነው ወይስ በጎሳ የተከለለ ነው አኗኗራችን ወደፊት ሊሆን የሚችለው? እነዚህ አይነት ነገሮች ሁሉ ገና ያልተደመደሙ ናቸው ገና ናቸው አልተነኩ ያልተነኩ ጉዳዮች ግን እየተፈሩ ያሉ መፈራት የለበትም ግን ፍርጥ አርገፍ ለፊት ተናግረ ሐሳብህን መሸጥ ትልቅ ነገር ነው። ይሄንን ሐሳብ ለመሸጥ ነው ይሄ በዚህ በኢትዮጵያ የወደፊት ስራ ታውቃገር በተመለከተ ለማለት ፈልጌ ነው። እና ይሄ ስለሆነ እንግዲህ የኢትዮጵያ ፊውቸር ወይም የኢትዮጵያ መጻዊ ሁኔታ በጋራ ሆነን ምን እናድርግ አይደለም ዶክተር አብይ ብቻ አይደለም ሐሳብን የምትጠለው ዶክተር አብይ እንደ አንድ ግለሰብ ሊያደርግ የሚችለው ሊያደርግ ይችላል ግን ኃይሉም ጉልበቱም እምነቱም ጥናቱም አገራዊነቱም አንድነቱም ኦር መበታተኑም በህዝቦች እጅ ነው ያለው በህዝብ እጅ ነው ህዝቦች እንኳን ድራማቲካሊ እንትን አይደለም በህዝብ እጅ ነው ያለውና እቺ በመደመር ሂሳብ ብቻ አርቲቡርቱም አንድ ላይ የተቀላቀለ ያለ ጉዳይ ሳይሆን ዶክተር አብይንስ እንዴት ነው ልረዳ ምን ይችላል ወይስ እንዴት ነው ሬሳ በምን ከበደ ቢሉት ሐሳቡን ሰው ላይ ጥሏል ሐሳቡ ላይ ብቻ ጥሎ ሳይሆን የድርሻችንን እንወጣ ሁላችንም ኢትዮጵያዊነትን በልባችን ውስጥ አንግፈን ለምንጠብቃት ለምንጓጓላት ያቺ ለምንመኛት ኢትዮጵያ የጋራ ጉልበት ፈጥረን በጋራ ለማድረግ ዝግጁ ብንሆን ሁላችንም ደስ ይለኛል። እንግዲህ በእኛ በኩል ይሄ ነው ያለው ውይይታችንም ይሄ ነው
ይባላል። ኦገስት 3 ስቱትጋርት ያንድ ቀን ስብሰባ ነው ካልተሳሳትኩ
ግን አው ትክክለው ያንድ ቀን ነው።
ኦኬ መልካም እድል እንመኛለን። እንግዲህ የትናየት የተሳካ እንደሚሆንና ያሰባችሁት አላማ ከግቡ እንደሚደርስ ባለሙሉ ተስፋ ነን። መልካም ምኞት እንመኝላችኋለን። ተናስተልኝ እኔም ቤት
እግዚአብሔር ይስጥልኝ ለሰጣችሁኝ ጊዜ ምንም አመሰግናለሁ። አህመድ ተናስተልኝ።
አድማጮቻችን ጥቂት ደቂቃዎች በማሳለፋችን ይቅርታ እየጠየቅን አሁን የዜና ክፍለ ጊዜያችን ይቀጥላል።
እንደምን አረፈዳችሁ አድማጮች። ከረፋዱ 11 ሰዓት ሆነ። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይዘናሽ ከተለው ይሰማሉ። የኢንጂነር ስመኘው በቀለ ቀብር ስነ ስርዓት ዛሬ አዲስ አበባ በሚገኘው ቅድስተ ስላሴ ካቴድራል እየተፈጸመ ነው። ባሳለፍነው ሳምንት በአዲስ አበባ መስቀል አደባባይ መኪናቸው ውስጥ ሞተው የተገኙት የአባይ ግድብ ዋና ኢንጂነር እና ስራ አስኪያጅ የኢንጂነር ስመኘው በቀለ ቀብር ስነ ስርዓት ከፍተኛ የመንግስት ባለስልጣናት፣ በርካታ ሺዎች አዲስ አበባና የአካባቢዋ ነዋሪዎች እንዲሁም ወዳጅ ዘመዶቻቸው በተገኙበት እየተፈጸመ ነው። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያንን በእጅጉ ያሳዘነውና ያስቆጣው የኢንጂነሩ ግድያ በአፋጣኝ ተጣርቶ ለህዝብ እንዲቀርብ በተለያየ መንገድ ከፍተኛ ግፊት እየተደረገ ነው። በርካታ ነዋሪዎች በአዲስ አበባ ኢትዮጵያ ቴሌቪዥን ግቢ በመጓዝ ተቃውሟቸውን ያሰሙ ሲሆን በተለይ በአማራ ክልል በጎንደር ከፍተኛ ተቃውሞ ተነስቶ ለሁለት ቀናት የተካሄደ ሲሆን ህዝቡም ቁጣውን የተለያዩ የህወሓት ንብረቶች ላይ ጉዳት በማድረስ ተቃውሞውን ገልጿል። በዚህም ሁለት ወጣቶች በጥይት ተመተዋል። ይህ በእንዲህ እንዳለ ፌዴራል ፖሊስ የኢንጂነር ስመኘውን አሟሟት የሚገልጽ መረጃዎችን በጣም በቅርቡ እንደሚገልጽ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል የገለጹ ሲሆን እንደሳቸው አባባል ፖሊስ ብዙ አመላካች መረጃዎች በግድያው ዙሪያ አሰባስቧል ብለዋል። ፓትርያርክ አቡነ መርቆሬዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በመሆን አሁን ለይፋዊ ጉብኝት አሜሪካ ከሚገኙት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ወደ ኢትዮጵያ እንደሚመለሱ ተነገረ። ላለፉት 27 ዓመታት የወያኔን አዲስ አበባ መቆጣጠርና የቀደሙትን ፓትርያርክ አቡነ መርቆሬዎስን በኃይል በማንሳትና አቡነ ጳውሎስን ከሾመ በኋላ የውጭና የውስጥ በሚላለፉት በርካታ ዓመታት ለሁለት ተከፍሎ የቆየው ቅዱስ ሲኖዶስ ወደ አንድ በመምጣት ባሳለፍነው ሳምንት ይፋዊ እርቅ ተካሂዷል። በተለይ ዶክተር አብይ አስተዳደር ከመጣ በኋላ የተወሰዱት ካለው መጠነ ሰፊ እርምጃዎች አንዱ የነበረው የሁለቱ ሲኖዶሶች የማስታረቅ ጉዳይ በድል ተጠናቋል። አንዲት ቅድስት ቤተክርስቲያን በመንግስት ለውጥ የተነሳ ከሁለት ተከፍላ ቆይታለች የሚል መልእክት ያስተላለፉት አቡነ አብርሃም ያቀረቧቸው የስምምነት ነጥቦች የሚከተሉት ሲሆኑ፣ አንደኛ ፓትርያርክ አቡነ መርቆሬዎስ በፓትርያርክነት ክብርና ደረጃ ወደ ቅድስት ሀገር ኢትዮጵያ መንበረ ፓትርያርኩ ይገባሉ። ሁለተኛ ፓትርያርክ አቡነ መርቆሬዎስ በጸሎትና ቡራኬ የሚያገለግሉ ሲሆን ፓትርያርክ አቡነ ማቲያስ የዕለት ተዕለት አስተዳደር ስራውን በመምራትና ጸሎትና ቡራኬ በማድረግ አገልግሎታቸውን ይቀጥላሉ። ሶስት የሁለቱም ስም በቅደም ተከተል በሁሉም አብያተ ክርስቲያናት ዘወትር እኩል ይጠራል። አራት ከቀኖና ቤተክርስቲያን ጥሰት የተነሳ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተና ላይ ወድቃ ቆይታለች። ሁለተኛው ፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስ ተላልፈው ለሞት ከተሰጡበት ጊዜ ጀምሮ እስካሁን ድረስ የቀኖና ቤተክርስቲያን ጥሰት እንደተፈጸመ በሁለቱም ወገን ባሉት ልዑካን ታምኖበታል። አምስት የተላለፈው ግዛት ቅዱስ ሲኖዶስ በሚያደርገው የአንድነት ጉባኤ ይነሳል ተብሏል። ስድስተኛም በልዩነት ዘመን የተሾሙ ጳጳሳት የስም መመሳሰል እንደ ሲመታቸው ቅደም ተከተል ዳግማዊ ሰላሳዊ የተባለ ይለያያል እንጂ የስም ክለሳ እንደማይደረግ ተገልጿል። ሰባተኛ ኃላፊነት መወጣት ባለመቻሉ ለዘመናት በመለያየት በጥልቅ ሐዘን ልባቸው የተሰበረውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ያለፉትንም ሆነ ዛሬ ላይ ያሉትን በጋራ ይቅርታ እንዲጠይቁ ልኡካኑ ተስማምተው ወስኗል። ቀኖና ቤተክርስቲያንን ከጥሰት ለመጠበቅ ሕገ ቤተክርስቲያን እንዲዘጋጅና በውጭ ሀገር ያለውን ሁኔታ ያገናዘበ መዋቅራዊ አስተዳደር እንዲኖርም ስምምነት ተደርጓል። በሀገራችን በዘመናችን ከደረሰባት ፈተና የከፋ አደጋ ይደርስባታል ከሚል ለብዙዎች ስጋት ሆኖ የቆየውን በሁኔታ በገዳማት በአድባራትና በኢትዮጵያ ሕዝብ ጸሎት ባልተጠበቀ መልኩ ወደ ሰላም እንዲቀየር ያደረጉ ያሉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩነቷን ፈታ አንድ እንድትሆን ላደረጉት አስተዋጽኦ ከፍ ያለ ምስጋና ቀርቦላቸዋል። ከመጀመሪያው ጀምሮ እስካሁን ድረስ የቤተክርስቲያን አንድነት እንዲመለስ ጥረት ያደረጉትን የእርቀ ሰላምና አንድነት ጉባኤ አባላትም አመስግነዋል። ጠቅላይ ሚኒስትር አብይ አህመድም ደስታቸውን በአጭር ንግግር የገለጹ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ደጋግመው ቅድስት እያሉ የጠሩ ሲሆን በጣም ደስ ብሎኛል፣ እንኳን ደስ ያላችሁም ብለዋል። በማዕከልም ኢትዮጵያ የምትባል ሀገር እንዳለችው የሚያምን ማንኛውም ሰው ዛሬ ደስታ ይሰማዋል ብለዋል። አክለውም ኢትዮጵያ ከዚች ቅድስት ቤተክርስቲያን ታላቅ ቤተክርስቲያን ውጪ አትታሰብም ሲሉ የተናገሩት ዶክተር አብይ እርቁ እንዲመጣ የተፈለገበት ምክንያት ኦርቶዶክስ ሀገር ስለሆነች ነው ብለዋል። ኦርቶዶክስ አንድ ሆና ቢሆን ኖሮ ኢትዮጵያና የኤርትራ ጉዳይ እስካሁን ባልዘገየ ነበር ያሉት ጠቅላይ ሚኒስትሩ ኦርቶዶክስ አንድ ሆና ቢሆን ኖሮ የሶማሌ ጉዳይ ተፈቶ ሀገር መሆንም በቻለች ነበር ብለዋል። ትልቅ ተቋም እያለን ለተቋሙ የሚገባውን ክብር መስጠት ባለመቻላችን ኪሳራ የሆነ ዘመን ውስጥ እንድንኖር ተገደናልም ብለዋል። አሁን ባለው የኢትዮጵያ ሁኔታ ሽግግር መንግስት አስፈላጊ ነው ብለው እንደማያምኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ይልቁንም ሽግግሩን እኔ ያሻግራቸዋለሁ ማለታቸው ተዘግቧል። በአሜሪካ ከሚኖሩ ኢትዮጵያውያንን ለማግኘት ባለፈው ሐሙስ አሜሪካ የገቡ ጠቅላይ ሚኒስትር አብይ አህመድ አሁን ባለው የኢትዮጵያ ሁኔታ ሽግግር መንግስት ከዚህ ብዙ አስፈላጊ አይደለም ሲሉ የተናገሩት በአሜሪካን አካባቢ ሰፍረው ካሉ ከ26 በላይ የፖለቲካ ፓርቲዎችን ባነጋገሩበት ፕሮግራም ላይ ነው። እንደ ጠቅላይ ሚኒስትሩ ገለጻ ሽግግር መንግስት ከተባረ ስልጣን ማጋራትን ይጠይቃል ያሉ ስለብለው በዚህም በውጭ 26 በላይ በአገር ውስጥ ከ60 በላይ የፖለቲካ ፓርቲዎች በመኖራቸው ተግባራዊነቱ እጅግ አደጋች እንደሚሆን ተመራጭ አካሄድ አይደለም ብለዋል። ይልቁንም እርግጠኝነት እንደተናገሩት የዛሬ 2 ዓመት ገደማ የሚካሄደውን አገር አቀፍ ምርጫ 100% ፍትሃዊ በማድረግ እንደሚከሱ በመናገር አደን የሚሉ ኃይሎች ወደ ሀገራቸው በመግባት እንዲዘጋጁ ጥሪ አቀርበዋል። በተጨማሪም አሁን በሀገርና በውጭ ያሉ ፓርቲዎች ራሳቸውን በመደመር እስከ ምርጫው ድረስ 4 ወይም 5 ፓርቲ መሆን እንዳለባቸው መክረዋል። ጠቅላይ ሚኒስትሩ አክለውም ለምሳሌ በሀገር ቤት ወደ 80 ፓርቲዎች አሉ፣ 5 እና 6 ጓደኞች ፓርቲ ሆነው ይመጣሉ፣ ቢሮ ይሰጣን ብለው ጠይቃሉ። ለግለሰብ ኮንዶሚኒየም እንደማደል ይቆጠራል ያሉ ጠቅላይ ሚኒስትሩ ለዚህ ሁሉ ፓርቲ ቢሮ ከየት መጥቶ ይገኛል ብለው ጠይቀዋል። ጠቅላይ ሚኒስትሩ ከ26 በላይ በውጭ ያሉ ፓርቲዎችን ባነጋገሩበት ምሽት መታዘብ እንደተቻለው ስማቸው መኖር እንኳን የማይታወቅ ፓርቲዎች ሲቀርቡ የታየው ሲሆን አንድም የረባ ጥያቄ ማቅረብ ባለች መቻላቸው ይልቁንም ራሳቸውን ሲያስተዋውቁ በማምሸታቸው በተመልካቾች ዘንድ ቅሬታን ፈጥሯል። ስለ ኖቤል ሽልማት አስተያየት የሰጡ ጠቅላይ ሚኒስትር የኖቤል ሽልማት ይገባኛል ብያላብንም ይሁን እንጂ ኢትዮጵያውያን አሁን ካሉበት ደህንነት መውጣት ከቻሉ ለኢትዮጵያውያን በአጠቃላይ ይገባል ብለዋል። ስለ ሚዲያ አስተያየት የሰጡት ዶክተር አብይ እንዳሉት እና ኢሳት በየመንደሩ እየዞሩ ገቢ ለምነው ሚዲያውን ያካሂዱበት ባለበት ሁኔታ እና ኤኤንኤን በመንግስት ብርና በጀት የሚያካሂዱበት ሁኔታ ስለሌለ ያው በጀታቸው ሲቆም በራሳቸው ጊዜ ሚዲያቸውን ዘክተዋል ብለው ተናግረዋል። ጠቅላይ ሚኒስትር አብይ በነገግራቸው የዘሪት ፖርቱጋል ሚደቅሰን ያነሱ ሲሆን እሷ የፖለቲካ ነጋዴ ሳትሆን የነጻነት ታጋይናት እንኳን ደስ ያላት ለማለት ፈልጋለሁ ብለዋል። ስለ ዘር ፖለቲካ አስተያየት ሰጡት ዶክተር አብይ የዘር ፖለቲካ ያብቃ፣ በዘር መካለል ያቁም የሚል ብዙ ሰው እንዳለ ገልጸው ግን እንዴት ያብቃ በማለት ጠይቀዋል። 40 አመት ስንዘራ ኖረን እንዴት በአንድ ጊዜ እናጥፋው መሰረቱን ጸንቷል የዘር ፖለቲካውን ብለዋል። ስለዚህ ወደፊት በጋራ በሂደት እየቀነሰ የሚሄድበት መንገድ እንነጋገራለን ብለዋል። ስለሚታሰሩ ሰዎች በሰጡት አስተያየት ኢትዮጵያ ውስጥ ብዙ መታሰር የሚገባቸው ሰዎች አሉ፣ ችግሩ ህዝቡ በብሔር ትግል ላይ ስላለ አንድ ሰው ስናስር እገሌ ታሰረ ሳይሆን እኛ ታሰርን ይላል፣ ሌባ ግን ህዝብን አይወክልም ያሉ ሲሆን ለጊዜው ሆደ ሰፊ ሆነን በተለያዩ እርምጃዎችን ልንወስድ እንገደዳለን በሂደት ብለዋል። ይበንዲ እንዳለ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በአሜሪካ ታላቁ የኮንቬንሽን ሴንተር በመገኘት ከ28000 በላይ ኢትዮጵያውያን በተገኙበት ታላቅ ንግግር አድርገዋል። ኢትዮጵያውያኑ በተለይ በአረንጓዴ ቢጫ ቀይ ሰንደቅ ዓላማ ሸብርቀው ተቀብለዋቸዋል። በዝግጅቱ ላይ የዋሽንግተን ዲሲ ከንቲባ ሞርሲ ቦውሰር በመገኘት ንግግር ያደረጉ ሲሆን በተለይ ቀኑን ጁላይ 28 ጠቅላይ ሚኒስትሩ አሜሪካን መጎብኘታቸውን ታሳቢ በማድረግ በየዓመቱ ጁላይ 28 በዋሽንግተንና አካባቢዋ የኢትዮጵያ ቀን እንዲከበር የወሰኑበትን ሰርተፍኬት ለጠቅላይ ሚኒስትሩ አስረክበዋል። በዚህ ፕሮግራም መጀመሪያ ላይ ከብፁዕ አቡነ ኤልያስ እና ሌሎች ሃይማኖት አባቶች ቡራኬ በመስጠት ፕሮግራሙ የተጀመረ ሲሆን በማስከተልም ታዋቂው ዓለም ፀሐይ ወዳጆ አስደናቂ ግጥም አቀርባለች። ሌሎች ግለሰቦችም የተለያዩ ግጥም ካቀረቡ በኋላ ጠቅላይ ሚኒስትሩ እንዲናገሩ ተጋብዘዋል። አስደናቂው ክስተት የተፈጠረው ከዛ በኋላ ሲሆን ጠቅላይ ሚኒስትሩ ንግግራቸውን ገታ በማድረግ አክቲቪስት አማኝ በየነ ወደ መድረክ እንዲመጣ ይጋብዙ ሲሆን በእጅጉ የተገረመው ታማኝ በየነም በእንባና በሲቃ ወደ ጠቅላይ ሚኒስትሩ በመሄድ በመጠቃቀፍ የደስታ እንባ ሲያነቡ ታይተዋል። እንዲናገር ድል የተሰጠው ታማኝ እግዚአብሔርን ካመሰገነ በኋላ ይቺ ቀን እንድትመጣ ዋጋ ለከፈሉ ኢትዮጵያውያን ምስጋና እንዲደርስ አድርጓል። በማከልም ዶክተር አብይ ካለ ምርጫ የህዝብን ልብ ያሸነፉ ብቸኛ መሪ በማለት አወድሷቸዋል። ማስከተልም የቀደመውን የኢትዮጵያ ሰራዊት አባላት ለከፈሉት መስዋዕትነት አመስግኖ ይቅርታውንም አቀርቧል። በህይወት ያሉትን የተጎዱትን የሰራዊት አባላት እንዲረዱበት መንገድ እንዲፈለግም አሳስቧል። በማከልም ከዚህ በኋላ አቅሙ በፈቀደ መጠን $1 ሳይሆን ከዛ በላይ በማውጣት ህዝብ ማስተባበር የበኩሉ እንደሚወጣ ገልጿል። በመጨረሻም ጠቅላይ ሚኒስትሩ ሁሉም ልቡን ሰፊ በማድረግ እንዲደመር ካሉ በኋላ ከዚህ በኋላ ግንቡ ፈርሷል፣ እኛ እናንተ የሚባል ነገር ቆሟል ብለዋል። በዚህም ጃዋር መሐመድን፣ ዶክተር ብርሃኑን፣ አንደርጋቸው ጽጌን፣ ብሎም ጋዜጠኛ ሲሳይ አገነንና ሌሎችም የምናቅፍበት የምንተቃቀፍበት ጊዜ ላይ ነን ብለዋል።
በመጨረሻ ማርበኞች ግንቦት 7 ከመንግስት ጋር ስምምነት ላይ መድረሱ ተዘግቧል። ዋዜማ ሬዲዮ እንደዘገበው የአርበኞች ግንቦት 7 አመራሮች ከጠቅላይ ሚኒስትር አብይ አህመድ ጋር በአሜሪካ ባደረጉት 2 ዙር ውይይት ወደ ሀገር ቤት ተመልሰው በሰላማዊ መንገድ በፖለቲካ የሚሳተፉበት ሁኔታ ላይ መስማማታቸው ተሰምቷል። አርብ እኩለ ሌሊት አቅርቢያ በተጠናቀቀ ውይይት ላይ በኤርትራ ያሉ የአርበኞች ግንቦት ሰባት ታጋዮችን በተመለከተ እንዲሁም ሀገሪቱ ወደፊት ወደ ዲሞክራሲያዊ ሽግግር ለማድረግ በሚረዷት ጉዳዮች ላይ ሰፊ ውይይት መደረጉን በስብሰባው የተካፈሉ ምንጮች እንደነገሩት ዋዜማ ዘግቧል። በቅርቡም ድርጅቱ በኢትዮጵያ በይፋ እንቅስቃሴ እንደሚጀምር ይጠበቃል። በጉዳዩ ላይ ድርጅቱ ዝርዝር መግለጫ እንደሚያወጣም ሲጠበቅ፣ የአርበኞች ግንቦት ሰባት ቀድሞ በሀገር ቤት በህዝብ እንቅስቃሴ የነበሩ አባላቱን ወደ ሰላማዊ የፖለቲካ ትግል የማምጣትና የማደራጀት እቅድ እንዳለውም ከድርጅቱ የተገኘ መረጃ መለከታል ተብሏል። የድርጅቱ ዋና ጸሐፊ አቶ አንደርጋቸው ጽጌ ሐሙስ ዕለት ከሚኖሩበት እንግሊዝ ወደ አሜሪካ መጥተው በውይይቱ መሳተፋቸው ተዘግቧል። የሳምንቱ አበይት ዜናዎች በዚህ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ለረጅም ጊዜ ሲጠበቅ የነበረው አንጋፋው ቴዲ አፍሮ በአቡጊዳ ባንድ በመታጀብ ኢትዮጵያ ወደ ፍቅር የተሰኘውን ኮንሰርት በስቶክሆልም ከተማ ሊያቀርብላችሁ ተዘጋጅቷል። ቀን ቅዳሜ ኦገስት 11 2018 ዓ.ም ሰዓት 22 ሰዓት ጀምሮ እስከ ሌሊቱ 3 ሰዓት ድረስ ቦታ አኔክስስ ግሎባል አሬና ቶናል ባና ግሎባል። የመግቢያ ትኬቶን www.axs.com ገብተው በመግዛት ካሁኑ ቦታውን ያረጋግጡ። ለበለጠ መረጃ በድረገጻችን www.salam.se በመግባት ያገኛሉ። አዘጋጅ ሰላም። አስደሳች ዜና ለሙዚቃ አፍቃሪዎች በሙሉ። ለረጅም ጊዜ ሲጠበቅ የነበረው አንጋፋው ቴዲ አፍሮ በአቡጊዳ ባንድ በመታጀብ ኢትዮጵያ ወደ ፍቅር የተሰኘውን ኮንሰርት በስቶክሆልም ከተማ ሊያቀርብላችሁ ተዘጋጅቷል። ቀን ቅዳሜ ኦገስት 11 2018 ዓ.ም ተመረጠ። ሰዓት 22 ሰዓት ጀምሮ እስከ ሌሊቱ 3 ሰዓት ድረስ ቦታ አኔክስስ ግሎባል አሬና ቶናል ባና ግሎባል። የመግቢያ ትኬቶን www.axs.com ገብተው በመግዛት ካሁኑ ቦታውን ያረጋግጡ። ለበለጠ መረጃ በድረገጻችን www.salam.se በመግባት ያገኛሉ። አዘጋጅ ሰላም።
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን ደግሞ አጥር ያለች መግለጫ ሊሰጠን ተወዳጁ ታዋቂው ስከቀራኒዮ እንጓዛለን ንጻነታችን የሚለው ተመስገን ደሳለኝ በቀጥታ ከኛ ጋር በስልክ ይገኛል። ሰላም ተናስተልኝ ተመስገን።
አብሮስትልኝ እንዴት ነው እናንተ? ሰላም ነው ወይ?
አለን ይመስገነው። እንዴት ነው በቅድሚያ የጤና ጉዳይ እንዴት ነው? ጤናህን ብዙ አሳሳቢ እንደነበር እናውቃለን። ጀርባህን እንዴት ነው አሁን?
እንግዲህ ጤናዬ አሁን ሙሉ በሙሉ ተሽሎኛል ማለት ይቻላል። ምክንያቱም አገር ቤት ያለው ወደ መጨረሻ አካባቢ ላይ በከፍተኛ ሁኔታ መሻሻል አሳይቶ ነበር። ለዚህ ደግሞ አስተዋጽኦ ያደረጉት ጋዜጠኛ ክንፉ አሰፋና አክቲቪስት ታሪኳ ጌታቸው ከሆላንድ የኔዘርላንድ የኢትዮጵያ ኮሚቲ ጋር በመተባበር ወደዚህ ሀገር እንደመጣ አድርገውኛል። እዚህ ሀገር ከመጣሁ በኋላ ምርመራ አድርጌ መጨረሻ ላይ አገር ቤት ያገኘሁትን ውጤት የሚያረጋግጥ ሆኖ አልፏል። በዚህ እና አሁን የሚያሰጋ ነገር የለም። የሐኪሞቹ ምክር እንደሚለው ከስልሳ ከሰባ ዓመት በኋላ ካልሆነ በስተቀር አሁን ባለበት ደረጃ አጥንት ላይ የበቀሉ ስጋዎች ችግር አይፈጥሩም ተብሏል።
ተመስገን እንግዲህ እንደገባን አሁን ሆላንድ ነው ያለኸው። ጠዋት ሲደወልልንም ከሆላንድ ነው የተደወለልን። እንኳን ደህና መጣህ አውሮፓ። በዚህ አጋጣሚ እንግዲህ የኢትዮጵያ ድምጽ ሬዲዮ 25ኛ ዓመት በሚያከብረው በሴፕቴምበር 8 በሚያከብረው ዝግጅት ላይ የክብር እንግዳ ሆነ መጋበዝን እናውቃለን። እንዴት ነው እሱ ነገር?
እንግዲህ ያው እኔ ለእንደዚህ አይነት የክብር እንግዳ ብቁ ነኝ ብዬ አላምንም። ምክንያቱም ገና ጥቂት ሙከራ እያደረግኩ እያለን ወደ እስር ቤት የገባሁትኝ ከኔ የበለጠ ለኢትዮጵያ የተሻለች እንድትሆን ወደ ከፍታ እንድትሻገር ብዙ አስተዋጽኦ ያደረጉ ታላላቆች አሉ። ግን ያው ዞሮ ዞሮ የሚዲያው አባላቶች እኔ እንደምመጥን ሳይሆን ያው እኔ እስር ቤት ስለነበርኩ ከእስር ቤት ስለተፈታሁም እኔን ለማሰብ ለማክበር በሚል እንግዳ ስላደረጉኝ በጣም ደስ ብሎኛል እንጂ ለእንግድነት የሚያበቃ አስተዋጽኦ አለኝ ብዬ አላምንም።
ተመስገን፣ ሬዲዮኑ እንግዲህ አድማጮችን አዳምጦ የሚሉትን ሰምቶ አንተን የሚገምትህ አንተ ሳትሆን አድማጭህ ህዝብ ነው። ህዝብ ደግሞ የክብር እንግዳችን ይሁን ብሎ ከመረጣቸው አንዱ አንተ ነህ። ተመርጠሃል። የክብር እንግዳ ሆነ ከናና ጎሜዝ ጋር፣ ከስዊድን የትምህርት ሚኒስቴር ጋር፣ የከፍተኛ ትምህርት ተቋም ኃላፊ ጋር ሚኒስቴር ጋር የክብር እንግዶች ናችሁ። በዚህ በ25ኛው ኢዮቤልዩ ላይ ትገኛለህ። ጥያቄው እሱ ነው።
አዎ መገኘትም አገኛለሁ። እኔ ያልኩትኝ ለእንትኑ ለእንግድነት የሚያበቃ አስተዋጽኦ የለኝም እንጂ ያልኩት ቅርሉንማ በደስታና በአክብሮት ተቀብያለሁ።
በአጭሩ ይህን በተመለከተ አድማጩና ሬዲዮኑ ብቁ እና ከብቁ በላይ መሆንህን ተማምኖበት ነው አንተን የጋበዘ። ያን የምትገምተው አንተ አይደለህም። ያንተን ብቃትና ችሎታ ሌላው ነው የሚገምተው። ሌላው ገምቶ ብቁ እንደሆንህ አረጋግጦ ጋብዞሃል። ስለምትገኝም ደግሞ ለሬዲዮኑ ያለህን አክብሮት አሳይተሃል። ሬዲዮኑም እጅግ ከፍ ያለ ምስጋና ያደርስልሃል። እንግዲህ ለአድማጮችህ የምትለው አጥር ያለ መልእክት ካለ እናስተላልፍና ለሴፕቴምበር 8ቱ የ25ኛ ዓመት ኢዮቤልዩ ላይ በአዲስ ዓመት ጭምር በካራ የሚከበርበት ነው። እስከምንገናኝ ሰላም እልሃለሁ። መልእክትን አስተላልፍና እንሰነባበት።
እንግዲህ ያው ባለፉት 25 ዓመታት ይሄ ሬዲዮ ጣቢያ በርካታ አድማጮችን አፍቷል። በተለይም ሱሪን አካባቢ ያሉ ኢትዮጵያውያኖች ከሀገራቸው ባህል ከሀገራቸው ጉዳዮች እንዳያርቁ አድርጓል እና ባህሉ የሬዲዮ ጣቢያው ብቻ ሳይሆን የሬዲዮ ጣቢያውም አድማጮች ነው እና ሁላችሁንም ሬዲዮ ጣቢያውን ሀሳቡን ጸንሰው እዚህ ደረጃ ያደረሱትን ጨምሮ ሬዲዮ ጣቢያውን በመከታተል በመሳተፍ አስተዋጽኦ ያደረጉ ሁላችሁንም እንኳን ለዚህ ታላቅ በዓል በሰላም በጤና በፍቅር አደረሳችሁ። እኔም እንግዲህ ጥሪያችሁን አክብሬ በምገኝበት ሰዓት በአለው ጉዳይ ላይ በአካል ተገኝቼ በሀገር የሚሆን በሌሎች ጉዳዮች ላይ እንወያያለን ብዬ ተስፋ አደርጋለሁ። እስከዛ ድረስ ግን መልካም ጊዜ ሆንላችሁ ለሁላችሁም። እንኳን በድጋሚ ለ25ኛ ዓመት በዓል አደረሳችሁ ሁላችሁንም ማለት ፈልጋለሁ።
ተመስገን ደሳለኝ፣ ክብር ይሰማናል። እንኳን አብሮ አደረሰን። በ25ኛው የኢትዮጵያ ድምጽ ሬዲዮ የኢዮቤልዩና በኢትዮጵያ አዲስ ዓመት በዓል ላይ እስከምንገናኝ ሰላም ጤና ካንተ ጋር ትሁንልን እንላለን። ጤና ይስጥልኝ።
አሜን አሜን። ጤና ለእናንተም ጤና ይስጥልኝ።
ኢትዮጵያ ድምጽ ሬዲዮን 25ኛ ዓመት ኢዮቤልዩ ምክንያት በማድረግና ኢትዮጵያን አዲስ ዓመት ምክንያት በማድረግ ስለሚደረገው ዝግጅት ለመወያየት ባለፈው የተጀመረውን ውይይት በዛሬው ዕለት በኢትዮጵያ ኮሚኒቲ ከ14 ሰዓት ጀምሮ የምናደርግ ስለሆነ በዚህ ስራ ላይ የተመረጣችሁ ሰዎችም እንዲሁም ማንኛውም ሀገር ወዳድ ኢትዮጵያዊ በዚህ ስራ ላይ ለመካፈል ሐሳብ ለመስጠት በማንኛውም ነገር ለመርዳት ዝግጁ የሆነና ለመወያየት ፍቃደኛ የሆነ በዛሬው ዕለት በኢትዮጵያ ኮሚኒቲ ቮርበሪ በሚገኘው በ14 ሰዓት ላይ እንድንገናኝ ባክብሮት እንጠይቃችኋለን። በ14 ሰዓት በኢትዮጵያ ኮሚኒቲ ሴንተር እንገናኝ በዛሬው ዕለት። እንግዲህ መመግቢያ ፕሮግራማችን ላይ ገልጸንላችሁ ነበር ታዋቂው ፕሮፌሰር ዶክተር ዳኛቸው ከኢትዮጵያ በጠጥታ እሳቸውን እናነጋግራለን ብለን ነበር። አሁን እሳቸው መልካም ፈቃዳቸው ሆኖ በመስመር ላይ ከኛ ጋር ይገኛሉ። እንደሚሰማ ተስፋ አድርጋለሁ። ጤና ይስጥልኝ ዶክተር ዳኛቸው።
ጤና ይስጥልኝ። ትንሽ ድምጻችሁን ከፍ አድርጉልኝ። ምን ጫጫታ ብቻ ነው ማካችሁ? ልጅ እንደሚሄድ አላውቅም ያገር። እሺ
እንፎክራለን ጌታዬ፣ በተቻለ መጠን እንጮሃለን። ዶክተር ዳኛቸው ሰሞኑን እንግዲህ ኢትዮጵያ ውስጥ ብዙ ነገሮች እየተካሄዱ ነው። በእናንተም በኩል ከዶክተር አብይ ጋራ ፕሮፌሰሮች፣ መምህራኖች፣ ዩኒቨርሲቲ መምህራኖች ተገናኝታችሁ ውይይት አድርጋችሁ ነበር የሚል ዜና ሰምተናልና እስቲ በቅድሚያ ስለሱ ያዋዩንና የነበረውን አጠር አድርገው ያስረዱን።
ከማን ጋራ ነው የተዋየነው?
ዶክተር አብይ ጠቅላይ ሚኒስትር አብይ ጋር ውይይት ተደርጎ የሚል ወሬ ሰምተን ነበር።
ኦ ዩኒቨርሲቲ አስተማሪዎቹ ጋር ነው የምትለው? የተዋየዩት ከዩኒቨርሲቲ አስተማሪዎቹ ጋር ያለው ውይይት ነው ወይ?
ዜና ሰምተን ነበር።
አዎ የዩኒቨርሲቲ መምህራንን ሰብስበው ንግግር አድርገው ጥያቄና መልስ ነበር። እኔ ግን እዛ አልነበርኩም። የተወሰኑ የዩኒቨርሲቲ ሰዎች ናቸው ወደ 3000። ያን ቀን አልነበርኩም፣ በቴሌቪዥን ነው እንደማንም ሳያየው ትላለሁ። ጥሩ ውይይት ነው የተካሄደው። እነ ዶክተር ዳዊት አንዳንዶቹ ጥሩ ጥሩ ጥያቄ አንስተዋል። ይሄ ነው የተካሄደው፣ ሌላ ነገር የለውም። እዛ ላይ ነው እንግዲህ የዛሬ ስንት ዓመት የተባረሩት አስተማሪዎች እንዲመለሱ እኔና ዶክተር መራራም እንደተመለስን ያበሰሩ ትላለሁ።
ምንድን እንደው ስለሱ ባይገኙም በስብሰባው ላይ ስለ ስብሰባው አላማው የተወያዩበት ነጥቦች የተደረሱበት ውሳኔዎች የሚያውቁት ነገር አለ?
የሆነ ውሳኔ? ሃሎ ሃሎ፣
ይሰማዎታል? አሁን እምለው
ሃሎ
አይሰማዎትም?
የኔ ወንድም ምን ላድርግ መሰለ ትንሽ ወደ ቤቴ ልሂድና ከ15 ደቂቃ በኋላ ደውዬ ይላልዛ ሜዳው ላይ ባወራ ይሻላል። ዝም
ሰዓት ያይኖረንማ። አሁን የቀረኝ 17 ደቂቃ ነው ለመጨረስ የቀረኝ ፕሮግራሙን።
እሺ ምንድነው ያልከው? እኮ አልሰማሁም። ምን ነበር ያልከው?
እስቲ ሞክራለሁ እንደገና። በዚህ ስብሰባ ላይ የተወያዩበትን አርዕስት ሰምታችኋ? ምንድን ነበር የተወያዩበት አርዕስት? አላማው ምንድነው? የተደረሰበት ውሳኔ?
ርዕሱ በጠቅላላ ስለ ዩኒቨርሲቲ፣ ስለ ከፍተኛ ትምህርት ሁኔታ ነው። ወሳኝ ነገር፣ አዲስ ነገር ያሉት ምንድነው? ከአሁን ወዲህ የመንግስት ፖለቲካ ጣልቃ ገብነት ያበቃል ብለዋል። በቃ እና ሹመትም ሆነ ምንም በፖለቲካ ድርጅት በፖለቲካና በብሔር አስተዋጽኦ አይሆንም፣ በችሎታ ነው መሆን ያለበት ሲሉ ያው ሰምቻለሁ። ይህንን የተናገረ ወሳኝ ነው እና ተማሪዎችን በፖለቲካ ማደራጀት፣ ለተማሪዎች የጎንዮሽ ግሬድ መስጠት፣ በኋላ ስራ እንድትገቡ የእኛ አባል ሁኑ እዛ አባል ሁኑ እዛ የሚባል ነገር የለም። ዩኒቨርሲቲው የራሱን ሉዓላዊነት ይዞ መንቀሳቀስ አለበት። መስፈርቱ አካደሚክ የሆነ መስፈርት ነው የሚኖረው እና የፖለቲካ ጣልቃ ገብነት ቦታ አይኖረውም ብለዋል። ይሄ በጣም ትልቅ ወሳኝ ነገር ነው። ስራ ላይ ከዋረዳ ጠበጠንም ይሄ ነበረ።
ዶክተር ዳኛቸው
ምን ሆኖ ነበር ዩኒቨርሲቲው? ድሮ ዩኒቨርሲቲው የህወሓት የብአዴን የኦፒዲዮ የደቡብ ፓርቲዎች መናኸሪያ በቃ ተማሪ የሚመለምሉበት አስተማሪ እንደ ልቡ አካደሚክ ፍሪደሙን ኤክሰርሳይዝ የማያደርግበት ቴፕ እየቀዱ የማይደረግ ነገር አልነበረም። የሚሾሙት ደግሞ ባላቸው የአካዳሚክ ስታቹር አይደለም። ዶክተር አድማሱ እንደታየው በቃ በፖለቲካል አሽከርነት እየተሾሙ ፕሬዚዳንት የሚደረጉበት አብቅቷል ብለዋል ሰውየው። ይኸው ነው።
እንዴት ያዩታል አሁን የሚካሄደውን ለውጥ? በትምህርቱም በሌላውም የሚካሄደውን ለውጥ እርስዎ እንዴት ይመለከቱታል?
እኔ ለአስር አመት እዚህ ሀገር መጥቼ ስጠብቆ የመጣው ለውጥ ነው የመጣልኝ። ገባ ማለት በጣም ጥልቅ የሰደደ ነገር ነው። እንደውም አብዮትም ልትለው ትችላለህ። አብዮት ማለት እኮ ማዕከል የነበረ ነገር ዲሰንተርድ ከቦታው ሲለቅ ማለት ነው እና ለ27 አመት የህወሓት ማዕከላዊነት ተገፍትሮ ሌላ አይነት ስትራክቸር የሚበጅበት ኢትዮጵያ አብዮት ነው የምለው በበኩሌ በአንድ በኩል ማለት ነው እና እንትኑ ማዕከላዊ ቦታውን ያጡበት ነው። ይሄ ትልቅ እንቅስቃሴ ነው ያለው። ፌዴራሊዝሙም አሁን የራሱ ህይወት ይኖረዋል። ዝም ብሎ ጉዳይ አስፈጻሚ አይደሉም ክልል ያሉ መሪዎች የሚሆኑ። ይሄ ትልቅ ተስፋ ነው። ሆፕፉሊ ወደ ዲሞክራሲ እና ወደ ሩል ኦፍ ሎው እንሄዳለን። ግን ይህንን ሀሳባቸውን ኢንቮልቭ የሚያደርግ ይህን ሀሳባቸውን እውን የሚያደርግ
Hello? Hello? Dr. Danyacho? አድማጮቻችን ለጊዜው እንግዳችን ተቋርጧል ይመስለናል እስቲ ባለችን ጊዜ እንደገና እንሞክራለን እስከዛው እቺን ሙዚቃን ጋብዛችኋለሁ ዶክተር ዳኛቸው ተመልሰው ከኛ ጋር በመስመር ላይ አሉ። ዶክተር ዳኛቸው በመቋረጡ ይቅርታ እየጠየቅን እንግዲህ አጭር አንድ ጥያቄ ልጠይቆትና እኛም ሰዓታችን እየደረሰ ስለሆነ በከተምና ስላልበት እንሰነባበታለን። ሰሞኑን የኢትዮጵያ ውስጥ አንዳንድ አስደንጋጭ ነገሮች እየተፈጠሩ ነው። የአባይን ግድብ የሚገድቡት ዋናው ኢንጂነር ስመኝ በቀለ በአደባባይ ተገለው ተገኝተዋልና ይሄን በተመለከተና ሌሎችም ደግሞ የቀንጅቦች የሚባሉ የሚፈጽሙት ሌሎች ተንኮሎች አሉ ይባላል። እነዚህን በተመለከተ እስቲ አጠራ አድርገው ሰው የሚሉት ነገር ካለ።
አዎ መቼም የኢንጂነሩ ሞት በጣም የሚያሳዝን ነው። ኦፊሻሊ ፖሊስ ግን እንደዚህ ነው ስካውን ድረስ አላለንም። ያው ጠቅላይ ሚኒስትሩ ሆኑ ከትግራይም ዶክተር ደብረጽዮን ያው ተገለዋል ነው ብለዋል። ናይ የሚያሳዝን ነው። በአደባባይ ነው አብዮት አደባባይ ተገብቷት ነው የተገደሉት። ዛሬ ቀብር ስነ ስርዓታቸው ተፈጽሟል። በጣም በጣም ብዙ ሰው ነው ያናደደው። ብዙ ኢትዮጵያውያን በእንደው ተበሳጩት። ብዙ ኢትዮጵያውያን ደግሞ ለቀብር ጎርፈዋል እና የሚገርም ነው። ሌላው በየክልሉ አንዳንድ ቦታ ላይ የተነሱ ግጭቶች ናቸው። እነኚህ በደንብ የተደራጀ ስራ ከውስጥ እየተሰራ መሆኑ መቼም ግልጽ ነው። ምንም ትርትር የለውም። አንድ ስርዓት ለ27 ዓመት አገር ሲያስተዳድር እኮ የስትራክቸሩ አለ። የፖለቲካ የካድሬዎች ድጋፍ በየቦታው ይኖራል እና ገንዘቡም አለ። በመሆኑም ቅስቀሳ አለ። አርቲፊሻሊ ኮንኮክትድ የሆነ የተደራጀ አይነት ረብሻ ነው። እሱ የጊዜ ጉዳይ ነው። ይሄ መቼስ የሚጠበቅ ነው እንጂ ነው ከመስመር የወጣ አይደለም። ማኔጅድ የሆነ ነው ከቶፕ ከላይ እና ለአዲሱ ለሚካሄደው ለውጥ ሬዚስተንት ነው። ይሄ ደግሞ ማንም ደግሞ ስርዓት ዝም ብሎ አይወድቅም እኮ። እኔ ወንድም አንዴ ክላስ አስተምር አንድ ትዕዛዝ አለኝ። ስፓጌቲ ብቻ ነው ፈላዋው ስትከቶ ብሉኝ የሚል መንግስት እኮ ዝም ብሎ ይተኩሳል እየወደቀም። ያ ነው ያየን ያለ ነው። ግድ የለም እሱ የጊዜ ጉዳይ ነው። እንደውም ብዙ የከፋ አይደለም የሚል አቋም ነው ያለኝ። ይህ በጋዜጣም ስጥ ያለ አበርታት አለብን፣ መጠናከር አለብን፣ መዘናጋት የለብንም። ይህ በጣም የተጎዱ ፖለቲካል ኃይል ብዙ አመት ኳርተር ኦፍ ሴንቸሪ የጨበጡ ኃይሎች አሉ የተናደዱ እና አንዳንድ ነገሮች እየሆኑ ነው። የሰውየውም ግድያ ከዛ ጋር ይያያዛል የሚል ግምት አለ። ማስረጃው የለኝም።
በመጨረሻ አንድ መልእክት ደርሶን ነበር ከዶክተር ደብረጽዮን። ተከባብረን መኖር ከሆነ ካልሆነ እንበታተናለን፣ ያለን አማራጭ ይሄ ነው የሚል ነገር ተናግረዋል የሚል ዜና ሰምተን ነበር። ስለሱ ምን ያስባሉ? በአጠቃላይ ደግሞ የኢትዮጵያናችን
የኔዎች ተናግረዋል። ብዙ ሰው አላርም አርባ፣ ግን አንድ ነገር ልንገር። ትግራይ ህዝብና ቲፒኤልኤፍ ሁለት የተለያዩ ነገሮች ናቸው። የትግራይ ህዝብ ግን በዚህ 25 ዓመት የተካሄደውን ዘረፋ ሲረዳ ቲፒኤልኤፍን አስቀንጥሮ የሚያስረክባት እሱ ነው። እኔ እነግርሃለሁ፣ ገና ስራ አልጀመርንም። እዛ አካባቢ ገና ትግራይ ለትግራይ ህዝብ የተሰራ ነገር የለም፣ ፖለቲካል ወርክ የለም። ዝም ተብሎ ለጊዜው ደረጃ በደረጃ እየተቀረፈ ስለሚሄድ ነው። ግን ዲስክሎዝ የተደረገ ጊዜ የትግራይ ህዝብ በምንም አይነት ከኢትዮጵያዊነቱ የሚያሰነግጥ ህዝብ አይደለም። ትዕግስተኛም ህዝብ ነው፣ የሚያቅም ህዝብ ነው። እኔ እነግርሃለሁ የተሰራው ስራ ዶክተር አብይ ወጥተው ያስረዱ ለታ ግድ የለም የሚሆን ይሆናል እንጂ ዝም ብሎ በመፈክር አይደለም። እንደው ራሱ ስብሰባውን ስታ አሬንጅ ሆነ ቀኝ እጅን አውጣ ያወጣል፣ ግራ እጅን አውጣ ያወጣል። የተለመዱ ኦልድ የቆዩ ዳይናሶሮች ናቸው ሲመሩት የነበሩት። ይሄ አልፏል። ወጣት የቲፒኤልኤፍ ልጆች ይወጣሉ። አሁን እነግርሃለሁ በኢትዮጵያዊነት የኢትዮጵያዊነት እንትን ያላቸው እና ገና አልተጀም ገና እኮ ነው ፖለቲካ ወርክ አልተሰራም። እና እንዲህ እንሆናለን እንዲህ አልሆናለን እንለያያለን እንዲህ እናለን እሱ ያለፈበት ፖለቲካ ነው። በአንድ በኩል ግን ዶክተር ደብረጽዮን ከኤሪትሪያ እንትን ደግፈዋል። በሌላ በኩል ደግሞ ምንም አማራጭ የለም። የዲሞክራሲ ሂደቱን ሩል ኦፍ ሎ ሂደቱን እኔ የሚጠላ የትግራይ ሰው የለም። መስሏቸው እንደፈለጉ ትንሽ መፈከርም ይቻላል፣ እንደ ማስፈራራት ይሞክራል። የሚሆን ነገር አይደለም እልሃለሁ እንጂ ለማለት ብለዋል።
በመጨረሻ
ምንድን ነው ሰምናወርቅ ወይ እንበተናለን ነው።
በመጨረሻ ዶክተር አጠራ አድርገው ምን ይታየዎታል? የኢትዮጵያ የወደፊቷ በአሁን የጀመረው ከቀጠለ ለውጡም የዶክተር አብይም የመደመር ሁኔታ ከቀጠለ ምን ይታየዎታል? ምን ራዕይ ይታየዎታል?
ትልቅ ተስፋ ነው ያለን። ትልቅ ተስፋና ቻሌንጅ ነው ያለን። ቻሌንጁን መቋቋም አለብን። ወደኋላ ሪቨርስ እንዳናደርግ፣ ወደኋላ እንዳንመለስ። ተስፋ አላት ይቺ ሀገር። ተስፋ ትልቅ ተስፋ ነው ያላት እና የጎደላት ነገር እየተሟላ ነው። ፕሮሰሱ ገና በፍጥነት እየሄደ ነው። በአንድ መቶ ቀን ውስጥ ብዙ ስራ ነው የተሰራው የኔ ወንድም እና ተስፋ ያላት ሀገር ናት። እኔ የዛሬ 6 ወርም ብያለሁ ሲጠይቁ እንዴት ነው ብለው ሲሉ እንዴት ነው ኢትዮጵያ ስንት ሺህ ዓመት የኖረች ሀገር ዝም ብሎ እንደ በሆያ ሆያ አትፈርስም። በተለይ አሁን ጥሩ አቅጣጫ ይዛለች። ኢትዮጵያዊነት እንደገና ተመልሶ ሪቫይቭ እያደረገ ነው ያሉ የብሔር ባትሪው እያለቀ ነው፣ ወደ ዜግነት እየሄድን ነው፣ ውይይት ላይ ነው ያለ ነው ገባ እና ይሄ እየተካሄደ ነው ያለው ተስፋ ነው ያለው ላሉ
ዶክተር ዳኛቸው
በመጨረሻ ለስዊድን ላሉ ወንድሞችና እህቶች ሰላም ታቀርብና እንግዲህ ሸኝኝ።
ጌታዬ እጅግ በጣም አመሰግናለሁ። ሰፊ ውይይት ወደፊት
አመሰግናለሁ በጣም
እንደምናረግ ባለሙሉ ተስፋ ነን። መልካም ቀን።
መልካም ቀን ለሁላችሁም። ታንክ ዩ ሰር። ታንክ ዩ።
አድማጮቻችን እንግዲህ የዛሬው ፕሮግራማችን ሊጠናቀቅ ጥቂት ደቂቃዎች ቀርተውታል። ከዛ በፊት ግን በዛሬ በኢትዮጵያ ኮሚኒቲ ሴንተር ቮርበሪ በሚገኘው ተገናኝተን ኢትዮጵያኖች በሴፕቴምበር 8 ለሚከበረው የኢትዮጵያ አዲስ አመትና የኢትዮጵያ ድምጽ ሬዲዮ 25ኛ አመት ውይይት ለማድረግ እንድትገኙ በአክብሮት በድጋሚ እንጠይቃለን። በተለይ ደግሞ በስራ ኃላፊነት ወስዳችሁ በዚህ ስራ ኃላፊነት ላይ ተማራችሁ ሰዎች የደረሳችሁበትን ሁኔታና ያለውን ሁኔታ እንድንወያይ፣ ሌሎችም ሀገር ወዳድ ኢትዮጵያኖች በዚህ ጉዳይ እኔም ማበረክተዋለኝ በሐሳብም በገንዘብም በጉልበትም በማንኛውም ነገር የምትሉ እንድትገኙ በ14 ሰዓት በድጋሚ እናሳስባለን። እንግዲህ የቀረን የዛሬውን ጥያቄ በተመለከተ ነው። የዛሬውን ጥያቄ እንግዲህ ከበድ ያለ መሰለኝ
አህመድ፣ ወደ ጥያቄው ከመሄዳችን ይሄ በተለይ 25ኛ አመት ዝግጅታችን በተመለከተ ብዙ ማገዝ የሚፈልጉ ግን በአካል መገኘት የማይችሉ ሰዎች ይኖሩ ይሆናልና በተለያየ አጋጣሚ እንደው በስልክ ቁጥራችንም እየደወሉ ድጋፋቸውን በተለያየ መንገድ መግለጽ ለሚፈልጉ እንደው ስልካችንንም መተው ብንችል በያስቤ ነው።
እንግዲህ የማንን ስልክ እንደምንተው ነውንም ማላቀው። ለማንኛውም ሬዲዮን በሚስ ተላልፍ በሰዓት በ0819100 መደወል ይችላልላችሁ። አለበለዚያ በኔም ስልክ መደወል ይችላል። ምንም እንትን የለውም። 0737597578 ካልሳሳትኩ ደግሞ አለው 0737597578 ብትደውሉልኝ ያላችሁን አሳሰባ አመለካከት ማንኛውንም ነገር ለመወያየት እንችላለን። እንግዲህ ተስፋ እናደርጋለን ይሄ ሬዲዮ እስከዛሬ የሚቆየው ወደፊትም የሚቆይ ከሆነ የሚቆየው ከህዝብ ጋር በህዝብ ለህዝብ ስለሆነ ህዝቡ ካልተካፈለበት ሊቀጥልም አይችልም እና በዚህ ላይ እንድንረባረብ በተለይ ደግሞ እንግዶች ኢትዮጵያንን ሊያዩም የሚመጡ እንግዶች ትልልቁ እንግዶች ስላሉ ይሄ የኔ የዘውዱ ወይም መብራቱ ወይም የማን የገሌ ሳይሆን የኢትዮጵያ ነው ዝግጅት ስለሆነ ኢትዮጵያን ነው እነሱ የሚመለከቱት እና እዛ ላይ በእርስ በርስ እንኳን ባንፈቃቀር ሀገራችንን ስም ስለሆነ ምን ይዘው እንድንገናኝ እንላለን። በነገራችን ላይ እድም ላነሳስ በየረሳውት የዚህ የአንድ ዶላር ጉዳይ ባለፈው ጊዜ ውይይት እናደርጋለን ብለን ነበር። ዛሬ አልተሳካልንም፣ ግን ከኤምባሲ አካባቢ ጥሩ ምልክቶች አግኝተናል እንገናኝ የሚልም መልእክት ደርሶናል። በቅርቡ ተገናኝተን ከነሱ ጋርም ይሄን ነገርም በጋራ ሆነን ለወደፊቱ አገራችንን በጋራ እንዴት ልንረዳ እንደምንችል ለመወያየት አላማ አለንና ምናልባት በሚቀጥለው ሳምንት በሚተላለፈው ሬዲዮ ላይ ይሄንንም እናነሳው ይሆናል። ለማንኛውም ጥሩ የምንደመገ የመፈቃድ ነው የሚባለው የመፈላለግ አዝማሚያ ይታያል ኮንታክት አድርገውናል ይሄን ለማለት ነው ፈልጋ
አይ እንግዲህ ያው በቀጣይነት ደግሞ በቀጣይ ሳምንታቶች ያለውን ሙሉ መርሃ ግብራችንን የፕሮግራሙን እናሳውቅበት ሂደት አለ ከዚህ ቀደም በተወሰነ መልኩ ለአድማጮቻችን ኢንፎርም የማድረግ ስራ ሂደቶች ነበሩ ሙሉ የፕሮግራም መርሃ ግብራችን ማስተዋወቂያችን በቀጣይ ሳምንታቶች ይከተላል ወደ ቴዲ አፍሮ እስቲ የጥያቄና መልስ ፕሮግራማችን የመልስ ሰዓታችን ነውና ማን ሞከረ ማን መለሰ ማን ተሸላሚ ሆነ ዘውዱ እስኪ መረጃውን አድርሰን
እንግዲህ በርካታ ሰዎች በስልክ መስመራችን ላይ በመገኘት ያላቸውን ሙከራዎችን እስካሁን ሲያደርሱን ቆይቷል ግን ከመከሩት ውስጥ ብዙ ሰዎች የሚያስገርም ነገሮችን እየተናገሩናል እንደውም አንድ እህታችን በዝርዝር የቴዲ አፍሮ ዘፈኖችን በዝርዝር እንደሚያዳምጡ መታቀው ከመጀመሪያው አልበም ከሁለተኛው አልበም ምናምን ያሉትን በዝርዝር ዘፈኖችን ጠቅሰውልናል ግን የአልበሞችን መጠሪያ ነው ያላወቋቸውና እናመሰግናለን ስለተሳትፏቸው
ዘፈኑልን
አይ እንትኑ የስሞቹን የዘፈኖቹን ያንዳንዶቹን ያንዳንዶ የቴዲ አፍሮን ዘፈኖች በትክክል ሊያቋቸዋል ግን የአልበሙ መጠሪያ ነው ሊያቋ ያልቻሉትና እናመሰግናለን ስለተሳትፏቸው በርካታ አድማጮቻችን በስልክ መስመር ላይ ተገኝተው ያላቸውን ሙከራዎች በሙሉ አድርሰውናል እናመሰግናለን ወደፊት በሚኖሩን ማንኛውም ፕሮግራም ላይ እንደዚህ ቢሳተፉ መልካም ነው እንላለን ነገር ግን ዛሬ ከተሳተፉ ጥያቄውን ለመመለስ ከተሳተፉ ሰዎች ትክክለኛውን መልስ ያገኙ አራት ሰዎች ብቻ ናቸው እና ከነዚህ ውስጥ ደግሞ ሁለት በስም ሞክሼ የሆኑ ሰዎች ሁለት በስም ሞክሼ የሆኑ ሁለቱም እስክንድር የሚባሉ ሰዎች መልሱን በትክክል መልሰዋል ሁለቱም ስማቸው እስክንድር ነው አነሱ ሁለቱም በትክክል መልሰዋል እንደውም ዳንኤል የሚባል ልጅ በትክክል መልሱን መልሰዋል እንዲሁም መታሰቢያ ወይም መቲ የሚባል ልጅም መልሱን በትክክል መልሰዋል ያለን ትኬት
ሙሉ ነው የመለሱት
ሁለቱም እንደዝማው ስለዚህ እነዚህ ልጆች ምንድነው ያለን ትኬት ሁለት ትኬት ነው የመለሱት በትክክል የሚሳተፉ ብዙ ናቸው የመለሱ በትክክል የመለሱ ሰዎች ግን አራት ናቸው ስለዚህ እነዚህን ደግሞ መለየት ምን ይችላል በጣ ይመስለኛል ሁለት ትኬት ስላለ
ግን አሁን እንዴት አርገህ ነው ማን ነው ሁለት ስሞች አንድ አይነት ስም ዳኔ ማን ነው ያልከው እስክንድር
ሁለት ስሞች
ሁለት ምን ብለህ ነው የምጽፈው እጣው ላይ
እስክንድር በቁጥራቸውን ለያቸዋለሁ ቁጥራቸው ስል ቁጥራቸው አለ አንድ ላይ
በጣም ጥሩ እንግዲህ አድማጮቻችን በሚቀጥለው ሳምንትም እንዲሁ ጥያቄ ይቀርባል በሚቀጥለው ሳምንት አንድ ቲኬት ይቀርናል በአሁኑ ሳምንት ሁለት አሸናፊዎች ናቸው
እና እኔ እንደውም አህመድ ሐሳብ አለ በሚቀጥለው ጥያቄ ሳይሆን የሙዚቃ ውድድር ነው እናረጋው የአድማጮቻችን እንደይደውለው የቴዲን ይዘፍናሉ ጥሩ ይዘፈን ይሸለማል እንግዲህ
ማን ነው ጥሩ መስፈኑን ይወስነው ነው ሰብጀክቲቭ አይሆንም የግልንት እንደው ለማንኛውም እስቲ ጥሩ ብለሃል ግጥምም በግጥሙም ግጥሙንም
አዎ ግጥም ጀምረን
ይጨርሰን ለማንኛውም እንግዲህ አራት ትክክል ስትል ሁሉንም ሁለት ጥያቄዎች ነው የታይካችሁት አይደለም
ሁለት ጥያቄ ነው
ስንት አልበም ነው ምንድነው ጥያቄው
አልበም ያ ጥያቄዎቹ ምንድናቸው የቴዲ አፍሮ አልበሞች መጠሪያዎች አልበሞቹ መጠሪያዎች ስንት ናቸው የሚል ነው አምስት ናቸው አልበሞቹ አምስት ሆነው የመጀመሪያው አቦጊዳ ነው ሁለተኛው ታሪክ ተሰራ ነው ሶስተኛው ያሰሪያል ነው አራተኛው ጥቁር ሰው አምስተኛው አሁን በቅርቡ ያወጣው ኢትዮጵያ የሚለው አልበሞቹ ናቸው
እነዚህን አምስት መሆናቸውንና ስማቸውንም በትክክል ስለቆጠሩ ነው እነዚህ አራቱ አሸናፊ እንትን ትክክል አወቁ የተባሉት
አዎ እነዚህኛውን ጥያቄዎች አራቱን በአብዛኛው አራቱን ነው ያገኙዋቸው ብዙዎቹ
ኦኬ
ግን የኢትዮጵያ የሚለው አልበሙ ሽያጭ ለመጀመሪያው ተም ለሽያጭ ቀረበው ተም ምን ሀል ነው የሚለው አብዛኞቹ የመለሱት 600 ሺህ ኮፒ የሚለው ነው የመለሱት ብዙዎቹ
እነዚህ ግን
አራቱ ልጆች እነዚህን የአልበሞቹን መጠሪያ አራቱን አግኝተዋል ብዙዎቹ
አራቱን
አዎ
አምስተኛውን አላገኙ
ሁለተኛ ደግሞ እነዚህ 6 ኮፒውን መልሰዋል
ኦኬ
ስለዚህም ነው ከሌሎች የተሻለ እንትን ነው ያላችሁ
እንግዲህ እነዚህ አራቱ ሰዎች እነማን ናቸው
ሁለቱ እስክንድር አንዱ መታሰቢያ ወይም መቲ ይባላል ሌላኛው ደግሞ ዳንኤል ይባላል
እንግዲህ ጣውን አውጧል
ጣውን እንግዲህ መብራቱ ላንተ ሰጥቻለሁ
አይ ግዴ እንደጀመር አህመድ እንዴት ነው የሚሻለው ሰዓትም ያጠረን ስለሆነ
እኮ ያታለ ጣው
ሊጻፍ
ሰዓት ይደርሳል አልጻፋችሁት በልጻፍ ጻፍ
የታውኔታችን እስከሚዘጋጅ እንግዲህ በዚች ሙዚቃ አንተን ይያለ ሰዓታችንም አንድ ላይ ያጣጥመን ለመدرس እንሞክራለን አድማጮቻችን እንግዲህ አብራችሁን ቆዩ እንግዲህ አድማጮቻችን የጣው ሁኔታ በደመቀ መልኩ እየቀጠለ ነው ያለው። ወረቀቶች ተዘጋጅተው ተጠቅለዋል። እንግዲህ አህመድ እንደወጣ አድሉ ተሰጥቷል።
አህመድ
ካራት እንግዲህ ተሸላሚው ቲኬቱን ይዞ ወደ ዝግጅቱ የሚሄደው ማን ነው የሚለውን ለማውጣት እየሞከረው እንግዲህ በቲቪ ቢሆን ኖሮ በደንብ ስሜት ይሰጥ ነበር። እንግዲህ ሁለት ወጣ ወጥቷል። እነማን ናቸው ተሸላሚ የሚለውን
መጀመሪያው
መቲ
መታሰቢያ የሚለው
ስልክ አለው አይደል?
ስልክ አለው እዚህ ላይ።
ሁለተኛው
ዳንኤል።
አዎ እንግዲህ መቲና ዳንኤል የለዚህለቱ ካራቱ ከሁለቱ በጣ አሸናፊ ተሸላሚ የቲኬቱ ባለቤት ሆነዋል። የቴዲን እንግዲህ የቴድሮስ ካሳሁንን ሙዚቃ ፕሮግራም እንዲኮመኩሙ እንዲዝናኑ ሬዲዮናችን ከአዘጋጆቹ ጋር በመተባበር ሁለቱም ቲኬቶች ጀባ ብሏል። እንግዲህ
ምናደርገው ቲኬት አይደለም እንሰጣው። ስማቸውን በቪአይፒ ላይ ይጻፍና እዛ ሄደው ስማቸውን ይናገሩና ስማቸውን ስልካቸውን ይናገሩና መታወቂያቸውን ወጥበር አሳይተው በክብር ይገባሉ። ሁለቱ ማን ያልከኝ? መቲና
ዳንኤል።
አዎ መቲና ዳንኤል ደውሉልን፣ በስልክ ቁጥራችን ደውሉልን። በሚቀጥለው ሳምንትም ሬዲዮ በሚተላለፍበት ሰዓት ደውሉ። ምንድነው ዝርዝሩን መነጋገር እንችላለን። አሸናፊዎቹ መቲና ዳንኤል ናቸው።
ያው እኛ ስልካችሁ ቁም ስላለኝ ያም ኮንታክት እናረግበት ሁኔታ አለ። ለኒውስ የዛሬው ጥያቄ ተሸላሚዎቻችን እነሱ ነዋል። የዕለቱ ፕሮግራማችን ይሄን ይመስል ነበር። አመድ እንግዲህ ከኢትዮጵያ ጀርመን ከጀርመን ስዊድን እያለን ስንዞር ከርመን
ኔክስት ዊክ ግን በሚኖረን አንድ ትኬት ላይ እነዚህ ሁለቱ እስክንድር የሚባሉ ልጆች ሌሎቹ ጥያቄዎች የማይመልሱ ከሆነ ደግሞ ለሁለቱ ጣውጥተን ለአንዱ እንሰጣለን ማለት ነው።
እንግዲህ እስቲ እምና ይሆናል። የሳምንት ሰው ይበለን። አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ በጣም ደስተኞች ነን። በሚቀጥለው ደግሞ የተለያዩ ፕሮግራም እናንተን ይመጥናሉ፣ ያስደስታሉ፣ ለአድማጭ ጆሮም ይሆናሉ፣ ይበጃሉ፣ ከአድማጭ አይምሮም ተቀምጠው ለቀጣይነት እንግዲህ ስንቅ ይሆናሉ ብለን የምናስባቸውን ፕሮግራሞች አዘጋጅተን ወደ እናንተ እስከምንመጣ ድረስ ሰናይ ሳምንት፣ መልካም ሰው፣ መልካም እሁድ። የሳምንት ሰው ይበለን።